kai katama yayi ganyau yake Adams radio abiano
Oh, ተናስተልኝ ውድ አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ የእሁድ ፕሮግራሙ ጊዜውን ተብቆ ጀምሯል። በዛሬው ፕሮግራማችን እንግዲህ አንዳንድ አርስቶችን አንስተን ለመዋየት እንሞክራለን። ብዙ ጊዜ የኛ ሚዲያዎች ምንድነው ትንሽ እኛ ምናየው ችግር ምንድነው ችግሮችን አንስተው መዋየት አይፈልጉም። ቢያነሱም ሌሎች እንዲናገሩ ነው የሚፈልጉት እንጂ ሚዲያው ራሱ የሚታየውን ስተትና ትክክል ያልሆነ ነገር መጠቆም ይፈራል። ይሄንን ሰብረን መውጣት አለብን የሚል እምነት አለን። ሚዲያ መጥፎውንም ጥሩውንም ለህዝብ አሳይቶ አስቀድሞ ማሳወቅ ጥሩ ነው የሚል እምነት ስላለን እስቲ አንዳንድ ነገሮችን ዛሬ ለማንሳት እንሞክራለን። እንግዲህ አድማጮቻችን ሁልጊዜ የምናገረው ነው ሁለት መንገድ ነው ያለው ቱ ዌይስ ይላሉ ፈረንጆቹ። ሁለት መንገድ ነው ያለው ሚዲያው የሚያቀርበውን አድማጩ የሚለው ወይም የሚስማማው የማይስማማው ከሆነ ያንን በሚያገኙ አጋጣሚ መግለጽ ካልቻለና ከሚዲያው ብቻ የሚወጣ ከሆነ እድገት አይኖርም፣ የተሳሳተውንም ማረም አይቻልም። ስለዚህ ተካፈሉ እንላለን። በውይይቶች ላይ በስልክ ቁጥራችን 0819100 ሐሳባችሁን ስጡ የሚል ምንድነው መልእክት ነው የምናስተላልፈው። ምክንያቱም ከኛ የሚመጣውን እናንተም ማስተያየታችሁን አውጥታችሁ አውርዳችሁ ምክንያቱም ሁላችንም በፈጣሪ አምሳሌ የተፈጠርን ሰዎች ስለሆነ የተለያየ አመለካከት ቢኖርንም አመለካከታችንን የማሳወቅና ከሌላው ጋር የመወያየት መብታችንን ማስጠበቅ አለብን። ይህን መጠቀም መቻል አለብን። ኢትዮጵያ ውስጥ በነጻ መወያየት የማይችሉበት ሁኔታ እያሉ ሰዎች ደፍረው ሲናገሩ እዚህ ሀገር ቁጭ ብለን ቤታችን ቁጭ ብለን ሆዳችንን እያመምን ችግሮችን እያወቅን ዝም የምንልበት ምክንያት የለም በዚህ በነጻ ሀገርና። ዛሬ ለውይይት በመናረግባቸው አርስቶች ላይ የሚመስላችሁን ጥያቄም ማስተያየትም እንድትሰጡ ሆዲው እንጋብዛችኋለን። ከዜና በኋላው ባለው ፕሮግራማችን ዜና ዛሬ አይደለም አይመስለኝም በነገራችን ላይ
ዜና የለንም ግን የበረከት የመናኛ ፕሮግራም ይኖረናል።
በጣም ጥሩ።
ከተል ደግሞ ቀጥታ የኢንተርቪው አንኢንተርቪው አለን እሱ ይቀጥላል። ከዛ ፊት ግን ውይይቶች አሉ በጋራ የምንወያይበት አድማጮቻችንን በስልክ መስመራችን ላይ ገጥተለንተው የራሳቸውን አስተያየት የሚሰጡበት ሶስት ርዕሶች አሉ።
እነዚህ ርዕሶች ከዋና ዋናዎቹ ለመጥቀስ ያህል ከወዲሁ እንድትዘጋጁባቸው ምናልባትም ከኛ የበለጠ አስተያየት ይኖራቸዋል ጠቃሚ ብለን ስለምናስብ ሬሚተንስ ገንዘብ ወደ ሀገር ቤት የመላኩ ጉዳይ በአሁኑ ጊዜ ጥቅም አለው ጉዳት አለው? የስካሁን ውስጥ ጠቅሟል ጎርቷል? ምንድነው የሚገኝበት የሚለውን አንድ ነጥብ እናነሳለን። ሁለተኛ ኤስአር ነው አሁን 168 ሴኔት ውስጥ የሚጸድቃል ወይንም ደግሞ እንዲጸድቅ ኢትዮጵያኖች የሚፈልጉት ከዚህ በፊት በኮንግረስ ያጸደቁት የቦይ ኢትዮጵያ ባለስልጣናትንና አንዳንድ የኢኮኖሚ በተለይ ለመንግስት በቀጥታ የሚገባውን ኢኮኖሚ ቦይኮት በማድረግ የአሜሪካ መንግስት እንዲወስድ የሚደረገውን ሙከራ በስራ ላይ እንዲውል በሴኔቱ እንዲያልፍ የሚደረገውን ሙከራ መቀጠል አለበት ተደራይቶ ወይስ በአሁኑ ጊዜ አንዳንድ እንትኖች እንደሚሉት ታዛቢዎች እንደሚሉት አይ ጊዜ እንስጠው የሚሉ አሉ። ይሄንን ጊዜ መስጠቱ ጠቃሚ ነው አይደለም በሚለው ላይ እንድንወያይ እንፈልጋለን። ሶስተኛው አርስታችን ደግሞ የሚሆነው ኢትዮጵያ ውስጥ የተጀመረው ትግልና ይሄንን በመጠኑም ቢሆን ትንሽም ብትሆን በር ቀዳዳ በር የከፈተው ትግል መቀጠል አለበት ወይስ መቀጠል የለበትም? የነ ቄሮ ፋኖ ዞርማ ትግል ተጠናክሮ መቀጠል አለበት ወይስ የለበትም የሚሉትን ሶስቱን ነጥቦች እዚሁ ስቱዲዮ ውስጥ ለመወያየት አስበናልና እናንተም አድማጮቻችሁን የሚመስላችሁን አስተያየት እንድትሰጡ። እኔ በተለይ አንዳንዴ ግር የሚለኝ ውጭ ሰዎች ሲያገኙኝ ሐሳባቸውን ሊያስረዱኝ ይሞክራሉ። እኔ ውጭ እስከዚህ ስቱዲዮ ስወጣ አንድ እንደማንኛውም እንትን ስለዚህ ጉዳይ ማውራትም አልፈልግም ከምፈልጋቸው ሰዎች ብቻ ጋር ነው ማወራው። ይሄኛው የፓብሊክ ፓብሊክ ላይ እንወያይ እዚህ ላይ አሰባችሁን ስጡ ስል ጸጥ ነው የሚሉት። ግን በግል ሲያገኙኝ አላ አይደለም ሊያስረዱኝም ይፈልጋሉ ሊያብራሩልኝ ደስ ይለኛል። ግን አይሆንም በዚህ ላይ ለአድማጭ ነው ለፓብሊክ ነው የምፈልገውና ብዙ እንዳላችሁ አቃለሁ ራሳችሁም ታውቃላችሁ ባገኛችሁን ቁጥር ሌላም ማታወሩኛላችሁ። ይሄው ክፍት ነው በዚህ ላይ እንወያይ እነዚህን ሶስት ነጥቦች ማንሳት እንፈልጋለን። ወሳኞች ናቸው ብለን እናምንበታለን። ጥሩ ነው አይ የምትሉ መጥፎ ነው የምትሉ ሐሳባችሁን በነጻ ስጡ። ማደም የሚወቅሳችሁ የለም ወይንም የሚከሳችሁ የለም፣ የሚያሳስራችሁ የለም፣ የሚያስገድላችሁ የለም። ሌላው አንዳንድ ማስታወቂያዎች አሉን። ምንድነው የገሞራው ገሞራውን ለማስተዋወስ ታላቁን የስነ ጽሑፍ ሰው ገሞራውን ለማስተዋወስ አንድ ዝግጅት ተጀምሯል። እዚህ አካባቢ ፕሮጀክት ነገር ነው። እሱን በተመለከተ እንግዲህ ማስታወቂያዎች ይኖሩናል። ሌሎችም ማስታወቂያዎች አሉ። የኢትዮጵያ ትውልደ ኢትዮጵያና ኢትዮጵያዊ ዜግነት ያላቸው ተማሪዎች እንግዲህ አሁን መመረቅ ተጀምሯል አይደለም? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመድኃኔዓለም ቤተክርስቲያን ባለፈው አመት ጀምሮ ተማሪዎችን ምንድነው የሚባለው የሚመረቁ ተማሪዎችን በአቡነ ኤልያስ ምንድነው እሱ ቡራኬ አድርጎ አስመርቋቸዋል። እና ዘንድሮም ይሄ ያለ ይሄን በተመለከተ ማስተዋቂያ ከመድኃኔዓለም ቤተክርስቲያን መጥቶልናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆኑ ባለሙሉ ተስፋ ነን። የአርበኞች ግንቦት ሰባት ጉዳይን በተመለከተ በቀጥታ ከውጭ ይሄንን ስብሰባ ጠርተዋል።
ያው በሚከተለው ጁን 2 ላይ
ተሰጣለ። እሱን በተመለከተና ተስፋ እናደርጋለን ስለ ድርጅቱም ሁኔታ ገለጻ እንዲያደርጉልን ሰዎች ተጋብዘዋል። እነሱም ራሳቸውን ጠይቀው ሬዲዮኑን ጋብዘዋል፣ እኛም ተቀብለናል እና እነሱ ጋራ ውይይት እናደርጋለን ከአምስት ሰዓት በኋላ። እንግዲህ ፕሮግራማችን ይሄን ይመስላል። በከፊል እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። አስተያየታችሁን ወርውሩልን፣ መልእክታችሁን እናደርስላችኋለን። መልካም ቆይታ እንመኝላችኋለን።
Yeah. አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመቀጠል የውይይት አርስቶቻችንን ሶስቱን እንጠቅሳለን። ገንዘብ መላክ ወይንም ሬሚታንስ ማቋረጥ በተመለከተ፣ ሁለተኛው ደግሞ በሴኔት እንዲያልፍ ኤስአር 138 በሴኔቱ በአሜሪካ ሴኔት ቢያልፍ ምንድነው ጥቅሙ ጉዳቱ? ለዚህ መታገሉ ምንድነው ጥቅሙ ጉዳቱ? ሶስተኛው ደግሞ ኢትዮጵያ ውስጥ የሚደረገው የኢትዮጵያ ህዝብ ትግል በተለይ የሚወጣቱ በቄሮ በፋኖና በዘርማ የሚካሄደው ትግል መቀጠሉ ምንድነው ጥቅሙ ምንድነው ጉዳቱ የሚለውን እንወያያለን። በስልክ ቁጥራችን 0819100 እየደወላችሁ አስተያየታችሁን ጥያቄዎች ካሏችሁ ጥያቄዎቻችሁን የምንችል ከሆነ እኛ እንመልሳለን። እማንችል ከሆነ ደግሞ አድማጭ ሌላው አድማጭ ወገናችን ሊመልስ ይችላል። ይሄንን እንድታረጉ ኮዲው በስልክ ቁጥር 0819100 ደውሉልን። እንግዲህ የመጀመሪያው አርስታችን የሬሚታንስ ጉዳይ ነው። ይሄን በተመለከተ እስቲ ምንድነው የምትሉት? መብራቱ ዘውሉ መቀጠል አለበት ሬሚታንሱ ይቀጥላል ወይም መቀጠል አለበት ወይም አይቀጥልም የምትሉ ከሆነ ባለፈው የተደረገው ኢትዮጵያ ውስጥ ለውጥ አምጥቷል። ያ መቼም አንድ ነገር ሲሰራ ውጤት ካላመጣ ዝም ብሎ ቦጭ ውሃ እንደመውቀጥ መሆን የለበትም። ምንድነው ጥቅሙ ምንድነው ጉዳቱ? መቀጠልስ አለበት? እስቲ አስተያየታችሁን ስጡ።
ያው እንግዲህ አመዴ ወደዚህ አስተያየት ከመጣቱ በፊት መሰረታዊ ጥያቄ መሆን ያለበት ምን አይነት ውጤቶችን ያመጣል የሚለው ጥያቄ ነው ብዬ ነው ማስበው በኔ በግሌና። ሬሚታንስ ወይም ወደ ሀገር ቤት የሚላክ የውጭ ምንዛሬ ቀባን ዘመቻ ከ2016 መጨረሻ መባቻ ጀምሮ ሲካሄድ አንዳንዴ ሞቅ ሲል አንዳንዴ ደግሞ ቀዝቀዝ ሲል ቆይቶ በተለይ ባሳለፍናቸው 7-8 ወራቶች በጣም በተጠናከረ ሁኔታ እየተደረገ ያለበት ሂደት ነው ያለውና መሰረታዊ ብሂሉ ይሄ ነገር የሚያስፈልግበት ቁንጮ ምንድነው? ኢትዮጵያችንን እየዘወራት ያለው የስልጣን ወንበሩን ይዞ እየዘወራት ያለው የህወሓት መራሹ መንግስት የመጀመሪያ የአቅም ጡንቻው የመጀመሪያ ጡንቻው ከመሆኑ አንጻር ወደ ሀገር ቤት የምንልከው ገንዘብ በተገቢ ሁኔታ በመሰረታዊነት የሚያስፈልጉ ለኢትዮጵያ ህዝብ የሚያስፈልጉ መሰረታዊ ልማት ግንባታ ስራዎችና የኢትዮጵያን ኢኮኖሚ ለማሳደግ በሚያስፈልጉ ቁልፍ ቦታዎች ላይ የሚውልበት ሁኔታ ባለመኖሩ ነው። አንደኛ። ሁለተኛ፣ ከኢትዮጵያ ውጭ ያሉ ኢትዮጵያኖች ወይም በእንግሊዝኛው አጠራር ዲያስፖራው የሚልከው የውጭ ምንዛሬ ገንዘብ ኢትዮጵያ ውስጥ በተለያዩ የውጭ ንግዶችም ሆነ በተለያዩ ከሀገር ውጭ ያሉ ተቋማት ግንኙነቶች ላይ ሲደመር ያለው አቅም ከፍተኛ በመሆኑ እሱን በመቀነስ ወይም እሱን እንደ ልብ እንዳይገኝ በማድረግ አገር ውስጥ ኢትዮጵያ ውስጥ ያለው ስርዓት አቅም ማዳከም ሲጀምር፣ ሁለተኛ ደግሞ ለህዝብ ጥያቄዎች ምላሽ የሚሰጥበትን እድል እንዲያመቻች ለማስገደድም ጭምር የታሰበ ነው። ከዚህም አንጻር ከ2016 ጀምሮ ሲካሄድ የነበረበት ሁኔታ እያደገ መጥቶ የአገር ውስጥ ያለው ስርዓትም አቲ ምንድነው ትልቅ ትኩረት ሰጥቶት በመንግስት ደረጃ ትልቅ ውይይቶች እስከማካሄድ ድረስ ባለሀብቶችን እየሰበሰቡ የውጭ ምንዛሬ ቀባን እስከመገደብ ያመጣውን ኢምፓክት በግልጽ እስከመናገር ድረስ የደረሰበት ሁኔታ አለ። አይ ቲንክ አንድ አድማጫችንም
አንዱ መሰለኝ ይሄ ነገር ውጤቱ ፖዚቲቭ ነበር
በሚል ነው አላማውን ነበር ለማለትም የሞከርኩት። ለምንድን ነው በቀጣይነት መቀጠል አለበት የሚለውን እንቀጥላለን። አድማጫ አለ መሰለኝ
አለና እስቲ አስገባን አድማጭ የሚሉትን እንስማ በዚህ አርስት ላይ።
ሰላም ጤና ይስጥልኝ።
ደህና ይስጥልኝ። እንግዲህ ለሁላችሁም ሰላም ብያለሁ። መልካም ሰንበት እንደምናችሁ ብዬ ጀምራለሁ። እንግዲህ ከሱዳን መጣን የምትል አንድ ሙዚቃ ሁላችሁም ጤና ይስጥልኝ። እንግዲህ አንዱን ብቻ ለይቼ እንዳልል እንቅልፍ እንዳይከለክለኝ ስመሽ። ሀሎ
የድማጭ ይቀጥሉ። እያደመጥሮት ነው። ያው ጊዜና ሰዓት እንስጦት ብለን ነው። እኛም ስለደወሉልን በጣም ደስተኞች ነን። ይቀጥሉ።
እንትሉ ለዚህ ለሬሚታንሱ ላይ ብዙ ጊዜ ተወያይተን ነበር ቆይቷል። ሬሚታንሱ ለተቸገሩ ሰዎች ለሚያስፈልጉ ሰዎች ከሆነ ማለት ነው ልዩ ልዩ ዘድ ፈልጎ መላክ ነው ለተቸገሩ ዘመድ ወይም ወገን ከሆነ አለበለዚያ ይሄ ረሚተንስ ብዙ ገንዘብ ነውና ጉዳቱ ይበልጣል፣ ጉዳቱ ያመዝናል። ምክንያቱም ወያኔ ኢትዮጵያውያንን የሚገልበት የሚጎዳበት ጥይትና ሌላም ሌላም ቁሳቁስ የሚገዛበት በዚህ ረሚተንስ ነው። ምክንያቱም ብዙ ገንዘብ ነው። 4-5 ቢሊዮን ዶላር ማለት ማአት ገንዘብ ነው። ግን ለተናጋሪ ለምናገሩ ትንሽ ይመስላል፣ ግን ለወያኔ እጅግ በጣም ብዙ ገንዘብ ነው። እና ብዙ ኢትዮጵያን ደግሞ የሚልኩት እውነተኛ ለተቸገሩ ዘመዶች ወገኖች ነው ብሎ መጠየቅ ያስፈልጋል። ካልሆነ ልዩ ልዩ መንገድ ፈልጎ መላክ አለባቸው። አለበለዚያ ከናካቴው ማቆም ያስፈልጋል። ወያኔ ስልጣን ይዞ እስከተቀመጠ ድረስ ገንዘቡን አለመላክ ነው። ጉዳቱ ይበልጣል፣ ለሚጠቅመው ለህዝቡ አይደለም። ምክንያቱም ምንዛሪ ባንክ ሲሄድ የውጭ ገንዘብ የሚሄደው ወያኔ እጅ ነው። እዛ አገር ቤት ያለው ወረቀት አትሞ ነው ለተላከለት የሚሰጡት። ስለዚህ ኢትዮጵያውያን በያሉበት ይህን ማውቃቸው አይቀርም፣ ያውቃሉ። እንዴት እንደምላ ብዙዎቹ ውጭ ሀገር የተቀመጡ ዩሮፕም አሜሪካም የተቀመጡ ይህ ገንዘብ ለምን እንደምልኩ ያውቃሉ። ጥቅሙንም ጉዳቱንም በደንብ ያውቃሉ። የምነገድበትም አለ ወይም ምናምን ቤት የሚሰሩበትም አለ። ለተወሰነ ጊዜ እሱንም ማቆም ያስፈልጋል። ኢትዮጵያ ከወያኔ ነጻ ከወጣች በኋላ ቤት መስራት ቀርቶ ህንጻ ሰማይ እስኪደርስ ድረስ መስራት ይችላሉ፣ ነጻ ወጣች ኢትዮጵያ ውስጥ። እና ስለዚህ ይሄ ረሚተንስ የሚቻል ከሆነ ከነካቴው ማቆም ነው። የማይቻል ከሆነ እንግዲህ ደሃ ወገኖች ምረዱ፣ ሰዎች አለን ካሉ በልዩ ልዩ ዘዴ ወገኖቻቸውን መርዳት ነው። ወያኔን በገንዘብ አለማሸከም ነው የሚል እንትን አለ። እንግዲህ ሌሎቹ ጥያቄዎች በኋላ ነው ብላችኋል፣ በኋላ እመለስበታለሁ።
በጣም ጥሩ፣ እኛም እናመሰግናለን። ሌሎቹን ሁለት ጥያቄዎች ወደ ኋላ ላይ ሊደውሉልን ይችላሉ። ሌሎቹን በተመለከተ ይሄኛውን እናመሰግናለን። እስቲ እዚህ ቤት ውስጥም ሆነ ከውጭ ሌሎች ይህን በተመለከተ እኔም አንዳንድ ጥያቄዎች ስላሉ ይኖሩና
እኔም አመሰግናለሁ። የጋራ ችግር እኮ ነው የእናንተ ብቻ ሳይሆን እናንተ አስተባባሪዎች ናቸው። ኃላፊነቱ በሁላችንም ኢትዮጵያውያንን የምንለው ዘንድ ነው ኃላፊነት ያለው። አመሰግናለሁ። እኔ
አመሰግናለን። ይደውሉልን በሚቀጥሉት አርስቶች ላይ ደግሞ ሀሳብ ካለዎት ይሄኛውን በተመለከተ አሁን እሳቸውም ሲናገሩ ምንድን ነው ያሉት? የሚቸገሩ ቤተሰቦች ካሉን ነው ያሉት። መቼም እስከሚገባኝ ድረስ የሚሊዮነር ልጅ የሆነ ኢትዮጵያዊ ያለ አይመስለኝም። ሁሉም ቤተሰቡን መርዳት ይፈልጋል። ኢትዮጵያኖች እስከሆንን ድረስ የፈለገውን ጊዜ ብንቆይ ብንርቅ ምን ብንል ቤተሰቦቻችን መርዳት እንፈልጋለን። ግን ያ የሚረዳው ገንዘብ ለወያኔ እጅ የገባ መልሶ እኛን የእኛኑ ቤተሰቦች ይጎዳል ነው እንግዲህ ነጥቡ። እንዴት እናድርገው የሚለውን ብዙ ጊዜ እኔም ሰማዋለሁኝ። የተለያዩ መንገዶች አሉ ሲባል ሰማለሁ። ግን እነዛ መንገዶችን በተጨባጭ ለህዝቡ ማቅረብ እንችላለን ወይ? ለምሳሌ ይሄን አርጎ ሳይባል እንደው በደፈናው እንኳን እኔ እንደምሰማው ከሆነ የተለያዩ ሰዎች አሉ ውስጡን የሚልኩ። ግን እሱን ደግሞ ወያኔ ነቅቶበት እንደውም የራሱን ሰዎች በዚህ ስራ ላይ አሰማርቷል የሚሉ አሉ። እዚህም ሀገር ድረስ አሜሪካ እንደውም ሱቅ ከፍተው ሁሉ ኖርማል ነጋዴዎች መስለው ግን የወያኔን ስራ የሚሰሩ አሉ። ይሄን ሁሉ እንዴት ታውታላችሁ?
አሁን እዚህ ጋር አንተ ባልከው ላይ እኔ ሁለት አይነት አካሄዶች አሉ። እኔ ማቃቸው አካሄዶች ከዚህ በፊት አገር ቤትም ባልንበት ወቅት አሁን እንደዚህ ነገሮች ባልገነኑበት ታይም ላይም ሰዎች የገንዘብ የመላኪያ ሲስተሞችን ከሚገባው በላይ ያውቁታል። አንድ የመላኪያ የማል ምትልከው በህጋዊ በሆነ መንገድ ምትልከው ያለው ምንዛሬ መጠንና ኖርማሊ ያው በአነጋገሩ ህገወጥ በሚለው ቃል ምትልካቸው የገንዘብ አላላኮች የምንዛሬ መጠናቸው ከፍተኛ ነው። እንደምትልከው የገንዘብ መጠን ቢላይም ማለት ነው። ስለዚህ ሰዎች ተጠቃሚነታቸው ላይ ነው ትኩረት የሚያደርጉት። ምክንያቱም በመንግስት በኋላ በዩስቴር ዩኒየን በተለያዩ ሁኔታዎች ወደ በመንግስት ባንኮች ስትልክ መንግስት ባወጣው የመዛሬ መጠን ነው ያንን የከፍተኛን ብር ላክ ዝቅተኛን ብር ላክ መጠኑ አይጨምርም ያው ነው። ነገር ግን በግለሰቦች በመትልክ ሰዓት ላይ የብሩ መጠን ከፍ ባለ ቁጥር የመንዛሬም መጠን ከፍ ያለ ነው የሚሄደው። ስለዚህ ሰዎች ይሄንን ያላላክ ዘዴ አያቁም ማለት አይቻለም። ብዙ ሰዎች ተጠቃሚ ስለሆኑ ባላላኩ ዘይቤ ላይ ተጠቃሚ የሚሆነው ላኪው ህብረተሰብም ተቀባዩም ህብረተሰብ ተጠቃሚ ነው የሚሆነው። ለምሳሌ አንድ የሲዩሪን ክራውን በጥቁር ስትልክ 4 ብር ከ5 ሳንቲም 4 ብር አካባቢ ድረስ ይመነዘር ነበር። አሁን በቀር በማቋሁን ያለበትን ነገር ባላቀ በጥቁር ስትልክ በኖርማሊ ደግሞ በህጋዊ መንገድ ስትልክ ደግሞ 3 ብር ከ5 ሳንቲም ከ80 ምናም ሳንቲም ከ90 ሳንቲም ነው። ቢያንስ በአንድ ብር ላይ የ20 ሳንቲም 25 እና የ15 ሳንቲም ልዩነቶች ይኖራሉ። ይሄ ደግሞ ከበዛት መታገኛውን ጥቅም ተቃው ላኪውም ተቀባዩም ተጠቃሚ ነው የሚሆነው። በእንደዚህ አይነት ሂደቶቹ ስታይ ደግሞ ህብረተሰባችን ከዚህ በፊትም ከየአረብ ሀገሮች ከአውሮፓ ከአሜሪካ ሰዎች በሰዎችም ይልካሉ በሚያቁ ሰዎች ይልካሉ። ሁለት ደግሞ የራሳቸው ቤተሰቦች የቢዝነስ ሲስተም ውስጥ የገቡ ቤተሰቦች አሉ። ሌጋል የሚታወቁ ሰዎች ማለት ሌጋል ሲባል ህብረተሰቡ ማለት ተጠቃሚው ማህበረሰብ የሚያቃቸው መንግስት ማለት አይደለም። ተጠቃሚ ማህበረሰብ የሚያቃቸው አሉ በሰዎች እየተላከ ማለት ነው። እነዚህ ሰዎች ቀጥታ እዚህ ባሉበት ሀገር ሰው አላቸው። እዚህ ያለበት ሀገር አንተ ዶላርም ክራውንም ዩሮም ሊሆን ይችላል ተሰጣቸዋለ ያንን መጠን እዛላለው ሰውት ለተቀባዩ ሰው ይሄን አልብር ሰጥቻለሁ ላንተ ምደርስ ይሄን እስከሚደርሰው ምንዛሬ መጠን ድረስ እንኳን ያ ባለቤት ያ ሰው ያቋል። ስለዚህ ይሄ ያላላክ ሲስተም ማህበረሰቡን የሚጠቅማል ቀጥታ ላኪውንም ተቀባዩንም ስለሚጠቅም ሞር ሊጠቅመንም ይችላል። አንድ ራሳችንንም እንጠቅምበታለን ሁለት ማህበረሰባችን ሌላ ማህበረሰብ ለመንግስት እጅ ገብቶ ለተላዩ መንግስት የሰዎችን ድምጽ ለማፈን ሰዎችን ለመግደል የተላዩ መሳሪያ መግዣዎች እንዲሁም ደግሞ የራሳቸው ማህበረሰብ በተላዩ ሀገራት ውስጥ በአውሮፓም በአሜሪካም የራሳቸው ድርጅት ከፍተው የሚኖሩበትን አቅም እኛ ማሳጠር እንችላለን።
እስቲ አሁን ደግሞ አንድ እንግዳ አሉን
በውጭ መሰለኝ ይሄ ደግሞ ከሱዲን ውጭ መሰለኝ እስቲ ለሳቸው ደግሞ እንልግላቸው።
ሄሎ ጤና ይስጥልኝ ይሰማል?
ተናስተልን ይስማል።
እስቲ እንግዲህ እሱም ሐሳቦትን ለመስጠት ወደ ስቱዲዮአችን ስለደወሉ በጣም ነው እናመሰግነው። እስቲ ሐሳቦትን ማንነቶትን ይግለጹልና ሐሳቦትን እስቲ ከየትም እንደደወሉልን ለአድማጮቻችን አንድ ላይ አርገው ያሰሙልን።
አመሰግናለሁ። እኔ ጉዱ ካሳ አባላለሁ ከኖርዌይ ነው የደወልኩት። በዚህ በአዋላ ወይ ሪሚታንስ በሚባለው ላይ ውይይት ላይ አስተያየት መስጠት ፈልጌ ነው እና በቅድሚያ እናንተ ለምታደርጉት ምስጋናን እያቀረብኩኝ ለተሰጠኝ እድልም አመሰግናለሁ። በእርግጠኝነት ለመናገር ይሄ በስደት ላይ ያለው ኢትዮጵያዊ ከሰራቸው አመርቂ ስራዎች አንደኛው እዚህ በሐዋላ ላይ ያስመዘገበው እና ኤችአር 128 ላይ ያደረግነው ትብብር ትልቅ ዋጋ ሊሰጠው የሚችል ነው። ነገር ግን ሪሚታንሱ አሁንም ቀባው መከተል አለበት። ለምን? ያው ስልጣን ላይ ያለው የትግራይ ነጻዎች ዋና ምንጭ አድርጎ የሚጠቀምበት በስደት ላይ ያሉት የሚልኩት ወደ ወገኖቻችን የምንልከውን የውጭ ምንዛሬ ነውና ስደትን እንደ ገቢ ምንጭ እና በስደት የምናገኘውን ገንዘብ ወደ ወገኖቻችን የምንልከው ከሀገር ቤት አልፎ በስደት እንኳን እየተሳደድን የምንገደልበት ገንዘብ መሆኑን ግንዛቤ ያስፈልጋል። ለምሳሌ ገዛይ ንብሮ ለአስገዳይ ተከፍሎ በውጭ ምንዛሬ ነው የሚከፈለው እንዲሞት እንዲገደል ተደርጓል። ይሄንን አውሬ ማስራብ አለብንና አንዳንድ ነገሮችን እዚህ ላይ ማለት ፈልጌ ነው። ለማን ነው የምንልከው ይሄንን ገንዘብ የሚለው ባለፈው ዓለም ባንክ ያወጣው የጥናት ምን የሚያሳየው በርግጥ ለተባሉት ነው ወይ የሚለውን በአግባቡ በሚላክበት መንገድ ላቁ ነው እንጂ አቁሙ ሰው ይራብ አይደለም። ለምሳሌ እዚህ ላይ ስታቲስቲክሱ የሚያሳየው ከአንድ ሺህ ብር በታች ለሚያገኙ ወገኖቻችን 9% ነው ከዚህ ሐዋላ የሚላክላቸው። ከአንድ ሺህ እስከ 5000 ብር 59%፣ ከአምስት ሺህ ብር በላይ ገቢ ያላቸው 25% ነውና ይሄንን ዲስትሪቢዩሽን ስናይ የበለጠ የውጭ ምንዛሬ ወይም ሐዋላ ተጠቃሚዎች ትልቅ ገቢ ያላቸው ናቸው። በእድሜም የጥናቱ ውጤት በእድሜ ስፍጥር የሚያሳየው ይሄ ነው። 34 አመት 18 ነው። እንግዲህ ምን አስበው በአቅመ ደካማዎች ረዳት የሌላቸው ገቢያቸው ዝቅተኛ የሆነ ነው። ውጤቱ ግን የጥናቱ ውጤት የሚያሳየው በተቃራኒው ነው። እና እዚህ ላይ ከ64% በላይ 5% ነው የሚላክላቸው ሆራዝ 49 አመት አካባቢ ያሉት 18% የሪሚታንስ ተጠቃሚ ናቸው። እና ይሄንንም ማስተዋል ይገባል። ለቅንጦት ምን ልካቸው ቢያንስ እናቁ። ሌላው ለተቸገሩና ትምርት እንዳይቋረጥ የምናደርጋቸው የመላኪያ መንገዶች አሉ። ይሄንንም በላኪውና ተቀባዩ ማህከል የሚደረጉ ስምምነቶች ወሳኝ ናቸው። ብዙ መንገዶች አሉ። ብዙ የማስተላለፊያ ገንዘብ የማስተላለፊያ መንገዶች አሉ። ያንን በመጠቀም መላክ እንችላለን። በጣም አስቸጋሪ ከሆነ ካልሆነ ግን ለሶስት ወር ማቆም ከህይወት ከሚጠፋው ይልቅ የበለጠ ህይወታቸው በህይወት እንዲኖር የምንታደጋቸው የበለጠ እንትን ይኖራልና እነዚህን በትኩረት መስራትና ተጠናክሮ መቀጠል አለበት የሚል ነው ሐሳቤና ይሄንን በማድረግ ይሄ የተደረገው ትብብር መቀጠል አለበት። በፍጹም መቆም የለበትም። ይሄ ስራ ከአራት ኪሎ ካልተወገደ ድረስ ለማለት ነው። ለተሰጠኝ እድል አመሰግናለሁ። ቴንክ ዩ።
ፐርሰንት ሲወሰድ በመቶ ሲወሰድ ገንዘብ የሚላክላቸው ውስጥ ከ49% በላይው ጥሩ ገቢ ያላቸው እዛው አገር ቤት ውስጥ ጥሩ ገቢ ያላቸው ሆኖ በእውነት በችግር ላይ ሆነው ያሉትና ገንዘብ የሚላክላቸው ጥቂት ገቢ ያላቸው 10-9% አይሞሉም ነው። እና ተጠቃሚው ይሄ የምንልከው ቅንጦት ለቅንጦት ለሚጠቀሙበት ነው ገንዘቡን። እና እሱን ደግሞ ለተወሰደ ጊዜ ብናቋርጠው አይሞቱም ምን አይሆኑም። ምንድነው የሀገራችን አባባል አለ እኔ እንደገባኝ 10 ጊዜ ምን ከማለት አንድ ጊዜ ምን ማለት ነው ነገሩና ይሄ ገንዘብ እኛኑ ራሳችንን መልሶ የሚያስመጣን እስከሆነ ድረስ ለምንድነው ይሄን የምናደርገው ነው። በዚህ ላይ እንግዲህ እስካሁን የሰማሁት እኔም እስካሁን ያነበብኩት መንግስትም ራሱ ያመነው ምንድነው እሱ የውጭ ምንዛሪ ችግር እንደደረሰ ነው። ያ ችግር ሊደርስ የቻለው ደግሞ በአብዛኛው ይሄ የሪሚተንስ ቦይኮቱ ስራ ላይ ስለዋለ ነው። እና ኢትዮጵያኖች ምን ያህል ኃይል እንዳለን የሚያሳይ ነው። ኦፍ ኮርስ ምንም አይነት ነገር ያለ ድካም ያለ ዋጋ ክፍያ የሚገኝ ነገር የለም። በተለይ የምንድነው ጣፋጭ የሚሆነው አንድ ነገር ታግለውበት ለፍተውበት አልቅሰውበት ደክመውበት ውጤት ሲያመጣ ነው። አልጋ ባልጋ የሚሆን ነገር የለም። ለዛ ደግሞ መዘጋጀትና የሚቻለውን እዳ ምንድነው እሱ ዋጋ መክፈል ያስፈልጋል። የኛ አሁን የምንከፍለው ዋጋ ውጤቱ ጣፋጭ ነው፣ ማር ነው። የዘላለም ችግራችንን በመጠኑም ቢሆን ሊቀርፍልን የሚችል ነው ከሚል ነው። ይሄንን እንግዲህ በዚህ እንቋጫውና
ምናልባት ግን አመን ይሄ ከኢትዮጵያ ውጭ ያለው ማህበረሰብ ብቻ ሳይሆን ኢትዮጵያ ውስጥ ያለው ኢትዮጵያኖችንም እዚህ ያለው ማህበረሰብ ገንዘብ በማቀብ ብቻ ሳይሆን ኢትዮጵያ ውስጥ ያሉ ስርዓቱን ጡንቻ አውጥቶ ጥፍር አብቅሎ እንዲዋጥጥ ያስቻላቸው የተለያዩ ድርጅቶች አሉ። የተለያዩ ተረፈ ምርቶችም ያመርቱ የተለያዩ ድርጅቶች አሉና እነሱን ተረፈ ምርቶችም ኢትዮጵያ ውስጥ ያሉ ማህበረሰቦች ባለመግዛትም እንዲተባበሩ ንቃተ ህሊናቸው እንዲጨምር በዛ መንገድ ላይ ቆራጥ የሆነ ትግል እንዲከተሉ ማህበረሰቡን በዚህ መልኩ ማገዝ መቻል አለበት። ከኛ ብቻ ምናስቀረው ውጭ ምንዛሬም አይደለም። ኢትዮጵያ ውስጥም ያለው ትግል በተለይ ባሳለፍናቸው 2-3 አመታቶች የታየው ውጤት እጅግ በጣም ተስፋ የሚሰጥ ነው። መቀጠል ያለበት ነው። ቀጣይ መንደርደሪያችንም ይሄ ነው የሚሆነውና ይሄ ማህበረሰብ እንዲቀጥል ጠንክሮ እንትን እንዲል ትግሉን እንትን እንዲል አንደኛው የትግል መስመር ይሄ ነውና ሁሉም ሰው እስከዛሬ ያረገው ነገር መልካም ውጤቱ ላይክ ኮንፊደንስ ሰጥቶት ለቀጣይ ስራዎች ደግሞ ጠንክሮ እዚህም ብቻ ሳይሆን አገር ውስጥ ያሉትንም ዘመዶች ማበርታት ይኖርበታል የሚለውን መልእክት ለማስተላለፍ ነው። አገር ውስጥ ያለው ትግል ምናየው ነው። በዘርማ በቄሮና በፋኖ እንዲሁም በሌላ ስም እየተሰጠው ያለው ትግል አለና ቀጣይ ውይይቱ እሱ ይመስለኛል። አመት እስቲ
ትክክል እሱ ነው ውይይቱ። አሁን ያነሳኸውን አገር ቤት ያለውን በተለያዩ ሱቆች የነሱ ንግዶች ቦይኮት ማድረግን በሚመለከት በባህላችንም እኮ ያለ ነው። አንድ አባባል አለ፣ እኔ እናንተ ከእንግዲህ ወዲህ እሳታን ምንድነው በገል እንትን አንባባልም። ገጠር ውስጥ ከጎረቤትህ ሄደህ እሳት እንትን ትላለህ ታመጣለህ በገል ሄደህ ፎሞዋን ታመጣለህ ከንግዲህ ወዲያ እንጫጫርም ይላሉ። ምን ማለት ነው? ምን ለማለት ነው? በቃ ተቆራርጠናል ማለት ነው። አለ በባህላችንም ሰው ሲያስቀይምህ ሰው ሲጎዳህ በእንደዚህ አይነት ሶሻል ቦይኮት አድርገዋለህ በባህላችን አለ ገጠር ውስጥና ይሄ ደግሞ በሞደርን እንትኑ ምንድነው አንድ የሚገልህ የሚያስርህ የሚያሰቃይህን እየሄድክ እቃውን እየገዛህ የሱን ሀብት አታዳብርም። ይሄን ነገር መልመድ መቻል አለብን። ከሰላማዊ ትግሎች አንዱና ትንሹ ይሄ ነው። ሰላማዊ ትግል ማለት ይሄ ነው። መሳሪያ ሳትይዝ ምንም ሳትናገር የራስን መብትን አልገዛም ያንተን እቃ አልገዛም መናገርም የለብህም ጀስት አትሄድም እዛ ለመግዛት። በእንደዚህ አይነት ታሳያለህ ኃይልህን ኃይል አለኝ ይያልክ ሳትናገር በእንደዚህ አይነት ብቻ በአክሽን ስራን ታሳያለህ። ጸጥ ያለ ምንድነው ይሄ ስሙዝ የሆነ ስራ ትሰራለህ እና ትክክል ነው። እንግዲህ የሚቀጥለው አርስታችን ደግሞ በቄሮ በፋኖ እና በዘርማ በወጣቶች ማለት ነው ይካሄድ የነበረው ትግል ውጤት እንዳመጣ ስልጣን ላይ አሁን የመጡት ዶክተር አብይም በአደባባይ የሌሎቹም የኢሃደግ ባለስልጣኖች ከሳቸው ጋር ያሉት በተለይ ተናግረዋል። ቄሮ ይለምልም ትግሉ ይቀጥል እስከ ማለት ነው የደረሱት። እንግዲህ ይሄ ነገር መቀጠል አለበት ወይ? ለምንድን ነው መቀጠልስ ያለበት? አይቀጥልም ካልነስ ለምን ደግሞ አይቀጥልም? ምክንያቱም አንዳንዶቹ ምን ይላሉ? አይ በቃ ውጤቱ ተሟልቷል የሚሉ አሉ። ዶክተር አብይ ስልጣን ላይ መጥተዋል እሳቸው በሚናገሩት ነገር በእውነት የብዙ ሰው ልቡ ቆስሎ የነበረው በተለይ ደግሞ በኢትዮጵያ ሀገር ወዘተ በሚለው ቆስሎ የነበረው ኢትዮጵያዊ ምንድነው የሚባለው በእኛ ነገር ቅቤ ጠጥቷል ማለት ይቻላል። ግን በቂ ነው ወይ? ያ በቃል የተናገሩት በስራ ላይ ሙሉ ለሙሉ መተርጎም የለበትም ወይ? ኦፍ ኮርስ እንሰማለን ችግር እንዳለ ወያኔ መሰሪ ድርጅት እንደሆነና ዝም ብሎ ያ ኃይል ከጁ እንዲወጣ እንደማይፈልግ ይገባናል። ግን ደግሞ ግድያው አልቆመም፣ መታሰሩ አልቆመም፣ የምንፈልጋቸው የኢትዮጵያ ዲሞክራቲክ ኃይሎች በሙሉ አልተፈቱም፣ በስር ላይ ናቸው። እነዛ ሰዎች ምንም እንኳን ያ የቀነሰ ቢመጣም አንድ ሰው መሞት፣ አንድ ሰው መገደል፣ አንድ ሰው መታሰር ለዛ ለሚሞተው፣ ለዛ ለሚታሰረው፣ ለዛ ለሚገደለው ሰው ሺም እንደማለት ነው። እና አይ ልክ ድሮ ወያኔ እንደሚለው አትግደሉ ስንል ምን ነበር የሚሉት? ምንድነው የምትወሩት? በደርግ ጊዜ በመቶ ነበር የሚገደለው፣ እኛ 10 ገደልንና ለምንድነው እንደዚህ የምትጮት ይሉ ነበር። እስከዚህ ድረስ ማለት ጀምረው ነው። ምክንያቱም ሰው 10 ገደልክ አንድ ገደልክ መግደልን ነው መቃወም ያለብን፣ የሰው ልጅ ህይወት ማጥፋት። ፈጣሪ አንድዬ የፈጠረውን ህይወት እኛ ልንፈጥረው ማንችለውን ማጥፋት፣ ያችን ህይወት ማጥፋት ወንጀል ነው በፕሪንሲፕል ደረጃ። ያንን ማስቆም ነው ያለብን። ያን ለማስቆም ደግሞ ትግሉ መቀጠል አለበት የለበትም ነው። ዶክተር አብይ ተሳክቶላቸው የሚፈልጉት እስኪሟላ ድረስ እነዛኞቹ የገደሉ ያሰሩ ይቀጥሉ ወይስ ትግሉ ይቀጥልና ለዶክተር አብይ ምርዳታ ይሆናቸዋል የሚሉ አሉ። እስቲ ይሄንን ምን ትላላችሁ እናንተ?
አንግሪህ ትግሉ መቀጠል አለበት ባይ ነኝ እኔ። ምክንያቱም ትግሉ በመቀጠል ነው ዶክተር አብይም ሊቀጥሉ የሚችሉት። ምክንያቱም ዶክተር አብይ ላይ የተለያዩ ቅስቀሳዎች ውስጥ ለውስጥ እየሰሩ የህወሓት ዋና አመራሮች ውስጥም ብዙ ነገር እየሰሩ መሆኑን የድብቅ ስብሰባዎችንም እያደረጉ መሆኑን የተለያዩ መረጃዎች እየወጡ ነው ያሉት በአሁን ላይ። ምክንያቱም ዶክተር አብይ ከፍተኛ ተቀባይነት እያገኙ
ነው። ወይ እዚህ ላይ ላቋርጥህና እኔም ሰማለሁ ዶክተር አብይን ወይንም የዶክተር አብይን አስተዳደር ለማደናቀፍ ወያኔ በመቀሌ ስብሰባ ያደርጋል ወዘተ ሰባሉ። በዚህ ስብሰባ ላይ ከሚገኙት አንዱ እንግዲህ እንደሚባለው ከሆነ እነ በረከት ስምኦን ይገኛሉ። በረከት ስምኦን የወያኔ አባል አይደለም። በረከት ስምኦን የአማራው ድርጅት አባል ነው። እዛ መሰብሰቡ እየታወቀ ከኢትዮጵያ አልፎ እዚህ ድረስ እየሰማን እንዴት ነው የአማራው ድርጅት ኢትዮጵያ ውስጥ ኢህአዴግ ውስጥ ያለው የአማራው ድርጅት ወያኔ ውስጥ በረከት እየተሰበሰበ መጥቶ እነሱ ጋር ሲሰበሰብ እንዴት ነው ሊቀበሉት የቻሉት? እንዲህ አይነት በሁለት ቢላዋ የሚበላ ሰው ድርጅታቸው ውስጥ አስቀምጠው እንዴት ነው ትግሉ ሊካሄድ የሚችለው?
እንግዲህ ዞሮ ዞሮ የነሱ ድርጅትን ስታስበው የአማራ ድርጅትም ሆኖ የኦሮሚያው ድርጅት ውስጥ ያሉት ጠቅላላ የኢህአዴግን ስራ የሚያስፈጽሙ ናቸው። በሱ ህግ ውስጥ ነው የሚተዳደሩት። እሱ ባስቀመጠላቸው ስትራቴጂ መሰረት ነው እየተጓዙ ያሉት። ያ ማለት ከኢህአዴግ ነፃ ናቸው ማለት አይደለም። እና እንደ ዶክተር አብይም ቢሆኑ የስርዓቱ አስቀጣዮች ናቸው። የጠቅላይ ሚኒስትር ናቸው። የኢህአዴግ ጠቅላይ ሚኒስትር ሆኖ ነው የተመረጡት። ያው የኦሮሞ እንትን ውስጥም ቢሆኑ ዞሮ ዞሮ ግን የዶክተር አብይ ወደ ስልጣን መምጣት የነቄሮ የነፋኖ የነዙርማ ትግል ነው የሳቸውን እዚህ ደረጃ መድረስ አስተዋጽኦ ያደረገው።
ምናልባት እስቲ አሁን ሐሳባችን ቀጥላል። አንድ አድማጫችን ደሞ አየር ላይ ያሉ እስቲ እንኳን አው እና መሰግናለን ስለደወሉልን ሐሳቦትን ሊሰጡና እስቲ ምን አይነት ሐሳብ አለው ትይቶያየን ያለ ነው በዘርማ በቄሮና በፋኖ ኢትዮጵያ ውስጥ ያለው ትግል መቀጠል አለበት እንዴት መቀጠል ይኖርበታል በሚለው ላይ ነው ይተያየነው ያለነውና ሰላም ሐሳቦትን ይቀጥሉልን።
እሺ ሙልቀን አመኑ ባላለው ከኢትዮጵያ ስደተኞች ነው። የግሌን አስተያየት ለመስጠት ነው የደወልኩትና ሶስቱም የተነሱት ሐሳቦች በጣም ደስ የሚሉ ሐሳቦች ናቸው። ገንዘብ ታቅቦ ማድረግ ስለቀረውና ፋኖ ትግል እንዲሁም ደግሞ ኤስአር 168 መጠጠላለበት የለበትም የሚሉት በኋላነት የሚነሱ ግን አሁን ስለቀሮ ስለዘርማና ስለፋኖ አስተያየትን ለመስጠት ነው። ምንድነው እኔ ትግሉ እንደውም በጣም ተስተጓጉሏል ነው የምለው። የኔ እምነት ይሄ ነው። ምንድነው እንደዛ እንድል ያደረገኝ ወያኔ በጣም መሰሪ እንደሆነ ሁላችንም እናውቃለን። አቶ አብይ እንዲመረጡ ያደረገበት ዋና ምክንያት የቄኖና የዘርማን ነው የፋኖን ትግል ለማጥፋት። ለምን ዶክተር አብይን ሁላችንም እንደምናውቀው ሲጀምርም ወያኔ ነበር አሁንም ወያኔ ነው። ምንም የተለወጠ ነገር የለም። በቃ የሰው ለውጥ እንጂ የአመለካከት የፖሊሲ ለውጥ አልተደረገም። አቶ አብይ መጣ ድሮም አቶ አብይ ወያኔ ነው ወይም ደግሞ የኢህአዴግ አባል የነበረ ሰው ነው ከ15 ዓመት ጀምሮ። ስለዚህ የአመለካከት ለውጥ አልመጣም አንደኛ። ሁለተኛ ደግሞ በህዝብ የተመረጠ መንግስት ወይም ደግሞ በህዝብ የተመረጠ የፖለቲካ ድርጅት አልመጣም። እንደነበረ ነው ያለው ስርዓት ነው እየቀጠለ ያለው። ስለዚህ የፋኖ ወይም የቄሮ የነበረው ትግል በጣም ደስ የሚል ነበር። ታስታውሱ እንደነበረ ከምርጫው በፊት የጠቅላይ ሚኒስትር ምርጫው በፊት የነበረው ትግል አዲስ አበባን ማስራብ ነበር። አዲስ አበባን በነዳጅ ማስራብ ነበር። በተለያዩ መንገዶች ትግል ነበረበት። በዋናነት ግን ኢህአዴግ የተጠቀመበት ሲስተም ህዝቡን የሚያረጋጋበት መንገድ ነው የፈጠረው። የቃኑ የቄሮ ወይም የፋኖን ትግል ቀጥ የሚያደርግበትን መንገድ የመረጠበት መንገድ ምንድነው? አቶ አብይን ወደ ስልጣን ማምጣት። ይሄም ደግሞ ሲሆን ታስታውሱ እንደነበረ ከጠቅላይ ሚኒስትሩ ከስልጣን መልቀቂያ ካስገቡ በኋላ አስቸኳይ ጊዜ አዋጅ ነው የመጣው። አስቸኳይ ጊዜ አዋጅም ካደረገ በኋላ ነው ጠቅላይ ሚኒስትሩ እንዲመረጡ ያደረገው። ለምን መቋቋም አልቻለም ነበር? የቄሮንና የፋኖን ትግል ማቆም ስላልቻለ በመሀል ሰብሮ ጠቅላይ ሚኒስትሩ እንዲመረጡ አደረገ። የጠቅላይ ሚኒስትር ዶክተር አብይ መመረጥ ትግሉ እንዲቆም አድርጓል። ወይም ደግሞ እንደ ወያኔዎች አካሄድ መረጋጋትን ፈጥሮላቸዋል ለእነሱ። አሁን በሚቀጥሉ 6 ወራት ውስጥ አስቸኳይ ጊዜ አዋጅ ውስጥ ሰው ምንም ማድረግ አይችልም። ምንም ማድረግ ስለማይችል እንዳያችሁት ከቀሮም ከፋኖም እኮ በጣም እንትን ዋና ዋና የሚባሉ ሰዎች አስረዋል። እኛ ብዙ በትግሉ ብዙ ማናቃቸው ሰዎች ስላሉ እንጂ ዋና ዋና የሚባሉትን ሰዎች እኮ አስረዋል፣ እንደውም ገለዋል እኮ። ስለዚህ አቶ አብይ መመረጥ እንቅፋት ነው የሆነው፣ ለዚህ ትግል እንቅፋት ነው የሆነው። እንደውም የሚጠቅም በእኔ አመለካከት የሚጠቅም ጎን አለው ብዬ አላለም።
አንድ ጥያቄ አለኝ በዚሁ እንዲመልሱልኝ የምፈልገው ምንድን ነው የሚሰሙኝ ከሆነ እንግዲህ ዶክተር አብይ የወይ እንትን ኢህአዴግ ናቸውና የእሳቸው መምጣት እንደውም ትግሉን ያዳክመዋል እንጂ አይረዳውም ነው ያሉት። አንዱ እንግዲህ የእሱ ቲሲስ ምንድነው መነሻው ምንድነው ዶክተር አብይ ወይ ኢህአዴግ ስለሆኑ ነው የሚሉት። እንግዲህ በርሶ እኔ ስዘረዝረው እኔ እስከማውቀው ድረስ እስካሁን በተደረጉት ትግሎች በአለም በተደረጉት ትግሎች ላይ ኢትዮጵያን እንውሰድ፣ ኮሎኔል መንግስቱ ኃይለ ስላሴን ሲጥሉ የኃይለ ስላሴ ወታደር ነበሩ። መንግስቱ ነዋይ በኃይለ ስላሴ ላይ ሲያምጽ ጀነራል መንግስቱ ነዋይ የኃይለ ስላሴ ወታደር ነበር። እና አንድ ሰው ወይንም አንድ ድርጅት ወይም አንድ ግለሰብ በአንድ የተወሰነ ጊዜና በአንድ የተወሰነ አስተዳደር ውስጥ መኖሩ ለዛ አስተዳደር በፍጹም ተቃዋሚ ይሆናል ማለት ይቻላል ወይ? አንድ እሱ ነው። ሁለተኛ ዶክተር አብይ ስልጣን ላይ ከመጡ በኋላ ያደረጉት ብዙ የሳይኮሎጂካል ኢምፓክት ያለው በኢትዮጵያኖች ላይ ወያኔ የማይወደው ነገር
ስሩን መሰረቱን የሚጠላውን ነገር አላደረጉም ወይ? በተለይ ኢትዮጵያዊነትን ወያኔ መጨረሻ የሚጠላውና የወያኔ እድሜ ማራዘሚያው ኢትዮጵያዊነትን ማዳከም ነው። ያንን እንቢ ብለው በሄዱበት ይለፍፉ የለም ወይ? ሁለተኛ ሶስተኛ በመጣኑም ቢሆን ምን ፈልገውንም አላሟሉም። ይሄ ምንም ጥያቄ የለውም። እኔም ከርሰው ጋር እስማማለሁ። ትግሉ መቀጠል አለበት። የሚቀጥልበትን ምክንያት ወደ ኋላ ላይ ገልጻለሁ። በተጠናከረ ሁኔታ ግን ሙሉ ለሙሉ ተዳክሟል የሚለውንም አልስማማበትም። ምክንያቱም አሁን በቅርቡ እንደሰማሁት ቄሮች በጉልበታቸው ታግለው የአላሙዲን የወርቅ ማዕደን አዘግተዋል። መንግስትን አስገድደው አዘግተዋል። ይህ ማለት ቄሮ አሁንም በቀስቀዝ ባለ ሁኔታም ቢሆን ስራ መስራት ይችላል ከመንግስት ጋራ እየተጋፈጠ። ይሄን ነገር ማበረታታት ነው እንጂ እኚህ ሰውዬ ሙሉ ለሙሉ የወያኔ አሽከርናቸው ብሎ ማመኑ ባሁኑ ጊዜ ተገቢ ነው ወይ? ባይሆን ወደ ወያኔ እንዳይገቡ ሲሳሳቱ ይሄ ስህተት ነው፣ ይሄን ደግፈም ይሄኛውን ያጠናክሩበት፣ ትግሉ መቀጠል አለበት ይላልን። ቄሮውን ዘርማውን እና ደግሞ ፋኖን ማጠናከሩ ትክክል አይመስልዎትም ወይ? ይቀጥሉ።
እሺ፣ አመሰግናለሁ። አመድ ምንድነው ደርግ ሲወርቅ መንግስቱ ኃይለማርያም ሲመጣ የፖሊሲ ለውጥ አድርጓል። መሬት ለአራሹ ሚል የፖሊሲ ለውጥ አድርጓል። አካሄዱን እንዳለ ኮምፕሊትሊ ለውጥ አድርጓል። ይሄ ሰው ሲመጣ ግን የፖሊሲ ለውጥ አልተደረገም። ባለበት ነው እየቀጠለ ያለው። ይሄንን እንዳረሳ ያለውን የፖለቲካ ሂደት እንዲቀጥል ነው እንጂ ያደረገ ያለው። ምናልባት የሰዎች ሽግሽግ አድርጓል። አዲስ የመጡ ሰዎች የሉም። ያሉትን ሰዎች ነው የመቀያየር ነገር የተደረገው እንጂ የፖሊሲ ለውጥ አልተደረገም። አሁንም እኛ ምን ማለት እኔ በግል የምፈልገው ኢትዮጵያ ውስጥ በህዝቡ ተቀባይነት ያለው መንግስት ሲጀምር መንግስት ጠቅላይ ሚኒስትር እንዲመረጥ እንጂ ራሳቸው የሽም ሹር እያደረጉ የህዝቡን ሳይኮሎጂ የቀለዱበት ወይም ደግሞ እያዩ የሚጫወቱበት መንገድ እንዲሆን አልፈልግም። በህዝብ የተመረጠ መንግስት ያስፈልገናል። ልክ 97 ላይ እንደነበረው ትክክለኛ ምርጫ ተደርጎ ትክክለኛ የሆነ ሰው እንዲመረጥ ነው። 97 ላይ እንዴት እንደ አጠቃላይ የኢትዮጵያን የምርጫ ሂደት እንዴት እንዳበላሹ ሁላችንም እናውቃለን። ሰውም ብዙ ሰዎችም ያለቁበት ምክንያት ነውና አሁን ኢህአዴግ ያደረገው የፖሊሲ ለውጥ አላደረገም። ሰው አመጣው። አዎ፣ ከኢህአዴግ ከዛው ከ15 አመቱ የነበረ ሰው ከዛው የነበረ ሰው አመጣታል። እውነት ነው። ግን የፖሊሲ ለውጥ አላደረገም። ደርግ ግን በነበረበት ሰዓት የፖሊሲ ለውጥ አድርጓል። መሬት ላራሹ ብሎ በብዙ በባላባቶች የተያዘውን ደግሞ በባላባቶች የተያዘውን መሬት ለዙ አዳርሷል። ኢህአዴግ ግን አሁንም ምንም ዶክተር አብይ ግን ምንም የተደረገ የፖሊሲ ለውጥ የለም። ስለ ኢትዮጵያዊነት ያወራሉ። አሁን ሁላችንም እኮ ተረጋግተናል። በዛ አመለካከት እንደውም ብዙ ወዳጆቼ በዚያ አመለካከት በጣም በአቶ አብይ እየተደሰቱ ነው ያለው። ግን ውስጥ ለውስጥ እየተሰራ ያለው ምንድን ነው? ወያኔ እኮ እያንዳንዱን ማዘጃ ወደ ትግራይ እየወሰደበት ነው ያለው። ምንም አሁን በወታደራዊ ወይም ደግሞ በፖለቲካው ተጽዕኖ መፍጠር አይችልም እኮ የሰው። በክልሎች ላይ ያለውን አቅም እንኳን እንዲያጣ ገደብ ተደርጎበታል። ስለዚህ እኔ በዚህ አላምነው። ያለኝ አመለካከት ምንድን ነው? አሁንም የቄሮ የፋኖና የዘርማ ትግል መጠናከር አለበት። በዋናነት እንደውም አዲስ አበባን ማስራብ ነው። የአዲስ አበባ ህዝብ እስካልተነሳ ድረስ በአዲስ አበባና ዙሪያ ያለው ህዝብ እስካልተነሳ ድረስ ትግሉ የቱም አይደርስም። የአዲስ አበባ ህዝብ ግን ሲጨነቅ የግድ ወደ ትግሉ ይገባል ብዬ አስባለሁ። የአዲስ አበባ ህዝብ ደግሞ ትግል ሲጀምር መላው ኢትዮጵያን በቀላሉ መዳረስ ይችላል የሚል አመለካከት አለኝና ያለኝ አስተያየት ይሄ ነው።
በጣም ነው የምናመሰግነው አቶ ሙሉቀን። እንግዲህ ሌሎች አድማጮቻችንም ተመሳሳይ ሐሳብና አስተያየት እንዲሁም ጥቆማ ካላችሁ ውይይታችን ይቀጥላል። እናመሰግናለን። አመድ ይቀጥላል።
ከዛ በፊት የአቶ ሙሉቀን ጋር የምንስማማባቸው ነጥቦች አሉ። ዴፊኒትሊ ከሶስት አራተኛው በላይ እንስማማለን። በተለይ ደግሞ የቄሮ ዘርማና የፋኖ ትግል በጠቅላላው የኢትዮጵያ ትግል በተፊው ተጠናክሮ መቀጠል አለበት። እንደኔ እምነት ልሳሳት እችላለሁ። ይሄ ትግል አሁን እንደማየው ዶክተር አብይና ግብራብሮቹን ይረዳል ባይ ነኝ። ለሚፈልገው አላማ እርዳታ ካላተገኙ ግን እነዚህ ሰዎች በወያኔ ተመተው ወያኔ ጉያ ውስጥ ነው የሚገቡት የሚል ፍርሃት አለብኝ። ይሄንን ለማድረግ እነሱ ጉልበት ይፈልጋሉ፣ የህዝቡን እርዳታ ይፈልጋሉ። ያ የህዝብ እርዳታ ደግሞ መጣው ህዝቡ ራሱ ጉልበቱን አጠናክሮ ሲቀጥል ነው፣ ትግሉን ሲቀጥል ነው። ግን ይሄንን ካላደረግን ሌላው ትልቅ ደግሞ ሁል ጊዜ የምንሳሳተው አለ። ከሌላው ነው የምንጠብቀው። ለምንድን ነው ዴሞክራቲክ ፎርሱ ለምንድን ነው ትግሉን ማደራጀው ለምን እንደው በትግሉ ላይ ማይሰራው ለምን ዶክተር አብይ ብቻ ይሰራልኝ ይላል ለምን ተቃዋሚው ኃይል ስራውን እየከፈለ ህይወቱን ጉልበቱን እየከፈለ ለምን አይሰራ ሌላ አድማጭ አለ
ሌላ አድማጭ አለ ሄሎ ጤና ይስጥልኝ አድማጭ
ደህና ስል እንደገና ተመልሼ መጣሁ እዚህ የቀይሮ ነገር ደስ የሚል ውይይት ነው
በጣም ነው ማመሰግነው ሌላ አድማጭ አለኝ ስታት ላስገባና እርሶም ይከተላሉ ይቆዩና አንዴ
ሌላ አድማጭ አለኝ
ሄሎ ጤና ይስጥልኝ
ጤና ይስጥልኝ ይስማል
በደንብ ይስማል ጌታ ይከተሉ
እየቀዳ ነው መሰለኝ አህመድ እየተናገረ ነው
አይ አይደለም ላይቭ እየተላለፈ ነው ጌታዬና እርሶም ያሉትን አሳሰብ ለአሳብ ሌላም አድማጭ አለን አየር ላይና መጀመሪያ የገቡትን ላስቀድምና እርሶ ይከተላሉ ሄሎ ጤና ይስጥልኝ
ሄሎ
ሄሎ እርሶ ይቆዩኝ ሌላ አድማጭ አሉኝ ስልክ መስመር ላይና
ኦኬ ኦኬ
ሄሎ ሄሎ
የኔ ተራ ነው
የእርሶ ተራ ነው ይከተሉ
እጂ አመሰግናለሁ እንግዲህ ብዙ ሰዎች እንደ መዋይ ስለሚፈልጉ ብዙ ጊዜ አልሻማ ቀሮ ፋኖና ዘርማ ትግላቸውን በተሻለ መቀጠል አለባቸው ያስፈልጋል ዶክተር አብይንም እስከዚህ ያደረሱ የነሱ ትግል ነው ይሄንን መካድ አንችልም እና አሁንም እነሱ በቀጠሉበት ጊዜ ወይም ሲቀጥሉ ዶክተር አብይ የሚፈልጋቸው ለውጥ ማድረግ ይችላል እንግዲህ አሁን ዶክተር አብይ አልሰራም ብለን በእውነቱ አንድ ወር ከአንድ ሳምንት ውስጥ 27 ዓመት በተበተበተ ለውጥ ያመጣል ብለን ማመንም ትንሽ እንትን እንቆቅልሽ ነው ሌላ ወያኔ ነው መለወጥ አይችልም አንደኛ በታሪክ ውስጥ እንደምናየው ብዙ ለውጥ ያደረጉት ከውስጥ ተነስተው ነው ገርባሾቭን ወሰዱ ጀርመንም አሉ ቬትናም ብዙ አገሮች አሉ ግዜ እንግዲህ አላጠፋም እንጂ ከውስጥ ተነስተው ነው የውጭን ችግር ስለሚያውቁ ነው ዶክተር አብይ ይሄንን ያውቃል የኦሮሞ የአማራ የኢትዮጵያ በጠቅላላ መሰቃይቱን ያውቃል ንርግጥኛ ነኝ የሞራልና የግል ችግር ምኖርበታል ወያኔ ነው ብሎ ዝም ብሎ ምንም ማድረግ አይችልም ማለት አስቸጋሪ ነው ግን ወጣቶቹና ኢትዮጵያውያን ትግላቸውን ከቀጠሉ ለሱ ይረዳል
በጣም ጥሩ እንግዲህ እስቲ ደግሞ የሌላ አድማጭን ደግሞ ከጀርመን ነው የደውልን ያሉት በጣም ነው እናመሰግነው የሳቸውን ሐሳብ እስኪ እንስማ ደግሞ ተናስተልኝ ይሰሙኛል
ተናስተልኝ
ይቀጥሉ ግን
ኦኬ እኔ አቶ ጋዲሳ ያሉትን ሐሳብ 100% ስማማለሁኝ ትግሉ በአቶ አብይ አይደል በዶክተር አብይ አይደለም ይወሰነው ዶክተር አብይ የራሳቸውን አስተዋጽኦ ያደረጉ ነው ፖዚቲቭ የሆነ ነጥብ አላቸው እሳቸው እንዲሰሩ የምንፈልግ ከሆነ ለውጥ የምንፈልግ ከሆነ እኛንን መታገል ያለብን ዶክተር አብይ በወያኔዎች ታጥረው ምርጫ ማስመረጥ ካቢናቸው እንኳን መምረጥ የማይችሉበት ደረጃ ህግ እየተለወጠባቸው ችግር ላይ ነው ያሉት። ስለዚህ ዶክተር አብይ እንዲሰሩ ከፈለግን ትግሉ መቀጠል አለበት። ፋኖ ትግሉን መቀጠል አለበት። ቄሮ ሌሎችም ትግሉን እኛ ጠያቂዎች ከመሆን ይልቅ የራሳችን ድርሻ ብንወጣና ወያኔ ላይ ግፊት ብናደርግ ለውጥ ሊመጣ ይችላል። እሳቸውን ቁጭ ብለን ግን ይሄን አላደረጉም ብለን የምናወራ ከሆነ ችግሩ ያለው እኛ ጋር ነው። ትግል የጀመርነው ዶክተር አብይን ተማምነን አይደለም በራሳችን በኢትዮጵያ ህዝብ ነው። ስለዚህ ትግላችንን ከቀጠልን ነው ዶክተር አብይ መስራት የሚችሉት።
አድማጭ በጣም እናመሰግናለን። አንድ ጥያቄ አለን። ከየት ነው የደወሉት?
ከጀርመን ነው። አህመድ ጥበቡ አሰፋ ነው የሚባለው እንተዋወቃለን። እንቢሎ ያኔ ነኝ።
አንድ ጥያቄ ልጠይቆትና አጠር አድርገው በልሰውልኝ ብዙ አድማጮች አሉ። ለምን ይመስልዎታል ብዙ ጊዜ ሌላው ላይ ነው የምንጠቀመው? ለምን እነሱ ያልሰሩም ለምን እንደሱ አልሰሩም ነው የምንለው። ግን ራሱ የዴሞክራቲክ ፎርሱ ነው የተቃዋሚ ኃይሉ አለው የዴሞክራቲክ ፎርሱ ይሄ ኖርማሊ ህዝብ በተለምዶ የሚለው የተቃዋሚ ድርጅቶች የነሱ ለምን አንጠይቅም? እነሱ ምንድነው የሚሰሩት? ለምን አይሰሩም? ለምን አንልም?
እሱን እኮ ነው ያልኩት ያለሁት ከዚህ በፊት ቀሮን ያስተባብሩ የነበሩ ሰዎች ድምጻቸው አይሰማም። ፋኖን ያስተባብሩ የነበሩ ድርጅቶችም ሆኑ ግለሰቦች ድምጻቸው እነሱ ተነሱ ብለው እነሱን ማስተባበር ለነሱ ድጋፍ መስጠት ያለባቸው እነኚህ የዲሞክራቲክ ኃይሎች ናቸው። ይሄን ከተደረገ ነው ዶክተር አብይም እሳቸውንም ስልጣን ላይ ያወጣቸው የኢትዮጵያ ህዝብ ትግል ነው እንዲሰሩም ሊያደርጋቸው እንዲጠናከሩ ሊያደርጋቸው የሚችለው የኛ ትግል እንጂ ጠያቂነት አይደለም።
ለን ጌታዬ መልካም ቀን። ሌላ አድማጭ አለ መሰለኝ ሁለተኛው አድማጭ ይከተሉ። ሃሎ
ሃሎ ሃሎ
ሄሎ አል ማለት
ሃሎ
ኦኬ ሁለቱን አገባደናል የቄሮና የፋኖን በተመለከተ። አሁን ደግሞ ወደ SR 168 እንሂድ።
አዎ ወደ SR 168 እንሄዳለን። ግን ቀደም አንተ ያልከው አስፈላጊነት ሳምራይዝ አድርገው ብታልፍ አስፈላጊ ትግሉ አስፈላጊነት የሚለው ነው። እኔም አንድ ሐሳብ ጠቁሜ ባል ማለፍ ሞደው የዶክተር ለዚህ ለኢትዮጵያ ትግል ለውጥ መሰረት የሚሆነው እዛ ሀገር ውስጥ ያለው የፖለቲካ ሲስተም ስርዓቱ ያዘው በቁንጮነት ያዘው ኢህአዴግ ወይም ወያኔ ህወሓት ሳይሆን የህዝቡ ትግልና ፍላጎት ነው የሚሆነው ብዬ ነው ማስበው። ይሄን ለውጥ ከግብ ለማድረስ ደግሞ እንደ አቶ አብይ የተመቸ ኢንቫይሮንመንት ላይ ተቀመጡ ሰዎች አሉ ብዬ አልገምትም። አዲስ ፓርቲ ያቋቁመን በህዝብ ሆ ብለን ከመሾም ይልቅ ያለውን እዛ ጋር የቆመውን ፓርቲ ውስጥ ሚስጥር የሚያውቁ ደህንነት አደረጃጀቱን የሚያውቁ የኢኮኖሚ መሰረቱን የሚያውቁ ቴክኖሎጂን የሚያውቁ በብዙ መንገድ አብረው ሲታገሉ የነበሩ ስነ ልቦናውን ጠንቅቀው የሚያውቁ ሰው ሪሊ የለውጥ ፍላጎትና እምነት ካላቸውና በዚህ ህዝብ ከተደገፉ ለለውጥ አመቼ ቦታ ላይ እንደሳቸው ያለ ሰው አለ ብዬ አላስብምና ይሄን ከውጤት ለማድረስ ህዝቡ በተስፈኝነት ሳይሆን በንቃትና ጎን እግር በእግር እየተከተለ እያገዘ ትንሽ ችግር ሲገጥም ሆ ብሎ ከዚህ ቀደሙ እያገዘ መሆን ከቻለ ጥሩ ነው። በቃ በቄሮ አማካኝነት እኮ እሁድ ምን ያክል ርቀት መሄድ እንደቻለ ማየት ይችላል። በሌሎችም ሀገር ይሄ መደገም መቻላል። በዘርማ ላይ ተነስተ አንዴ የሚደምቀው የሚቀዘቅዝ መሆን የለበትም ማግታገዝ አለበት ለማለት ነው። ጭቃጥና
ተስማማለሁ። ይሄን ነገር በተመለከተ ትልቁ እኔ መጠቆም የምፈልገው ሁልጊዜን የምታዘበው ምንድነው ሌላው እንዲሰራ ነው የምንፈልገው። እንንተና ለምን አልሰሩም? አሁን ዶክተር አብይ ለምን አልሰራም ነው የምንለው። ዶክተር አብይ ለምን ይሄን አላደረገም? ለምን ዶክተር አብይ ላይ እናተኩራለን? ራሳችንን የራሳችንን የተቃዋሚው ኃይል ማን ነው የዲሞክራቲክ ፎርሱ ለምን ስራውን አይሰራም? ለምን አንጠይቅም እኛ ራሳችን? እኔ ለምሳሌ አሁን ምንድነው ትንሽ ቅር የሚለኝ አለ በዚህ በዘርማ ቄሮ እና ፋኖ ላይ ምንድነው ማየው በተለይ ቄሮ ላይ የማየው ከውጭ ያሉት አክቲቪስቶች እንዴት እንደሚደራጅ እንትን ያሳያሉ መንገድ ያሳያሉ። የፋኖ ላይ ግን በፌስቡክ ላይ ኮሜንት ከማድረግና ኔጌቲቭ የሆነውን ነገር ከመናገር በስተቀር እንዴት አርጎ ትግሉ መጠናከር እንዳለበት ምንድነው ባለው አቅጣጫ ሲያሳዩ አላይ በተለይ የአማራው ትግል ወጣት ትግል በሀገር ቤት ያሉት አማራዎች ናቸው በአብዛኛው ደማቸውን አጥንታቸውን የከሰከሱት። ውጭ ያለው ግን ዝም ብሎ አንዱ አንዱን ይሄ ሆሪዞንታል የሆነ ትግል የአግድሞች ትግል ከማድረግና እገሌ እገሌን ከመስደብ እገሌ እገሌን ከእንትን ከማለት በስተቀር ሀገር ቤት ያለው የወጣቱ አማራ ትግል በምን አይነት መንገድ መሄድ እንዳለበት የሚያሳይ ካርታ የሚያሳይ የትግል መንገድ ሲያሳይ አላይም። ያ በጣም ነው ሚስ ማደረገው።
እኔ ምናልባት አመት እያንዳንዱን እንደዚህ በመደራጀት ደረጃ ኢትዮጵያ ውስጥ ያሉትን ቄሮ ዘርማ ፋኖ ይሄደን መንገመግምበት ወይም ሐሳብን ሰጥበት ሌላ አድል ብናመቻች ምክንያቱም ተሰፊ ኢሹ ነው ያነሳው። ለምን ተዳከመ? ለምን ነው ጠንክሮ ሜዲያ አልቻሉ? ለምን ነው ተሰስር መፍጠር ያልቻሉት? ካየን አንዱ ጋር ሲከዘግዝ አንዱ ጋር እኩል የሆነ ቀደም ያልከው ወጥ የሆነ ትግል ሂደት አይታይም። ሌሎች ሀገራቶች ሳውን ሶማሊያ ላይ ሞቅ ያለ ያለው ህዝባዊ ቢተኝነት አለ እሱስ ከሌሎቹ ጋር መደገፍ እንዴት ይችላል ሚለው ላይ ሰፊ ውይይት ብናረግ በመሰረታዊነት አንተ ያልከው ግን ትግሉ አሁንም ኢትዮጵያ ውስጥ ለውጥ የሚያስፈልግ ከሆነ እያንዳንዱ ቀደም የተቀሰናቸው ስሞች እዛ ውስጥ ያሉ መደራጀቶች በርትተው ጠንክረው መቀጠል አለባቸው።
ምንም አማራጭ የሌለው ነገር ነው። አለበለዚያ ለውጡ
አብይን መመልከት ብቻ ይሆናል። አብይ ደግሞ በብቻው ምንም ሊያረጋው የሚችለው ነገር በፍጹም አይኖርም፣ እርዳታ ይፈልጋል። ለዚህም ነው በአደባባይ ወጥቶ አምቦ ላይ ነው ሲናገሩ ቄሮ ይለምልም ነው ማን ነው የአቶ ማን ናቸው መኮንን ነው የሚባሉት የአማራው ተወካይ ዛም ድረስ ነው
ለመቆምኩኝ
ምክንያት አለ ማለት ነው ይፈልጉታል ያንን ትግል።
ፓወሩ ያ ፓወር ነው እዚህ ደረጃ ሊደርሱ ያደረጋቸው። የህዝብ ፓወር ምን አይነት ኃይል እንዳለው ኃይሉን መናቀው የሚያመጣውን ለውጥ ላይ ነው። ለምሳሌ ሰሞኑን በሚሮክ በለገደምቢ ወርቅ ማውጫ አው ለ10 አመት የተራዘመውን እንትን ያሰረዘው ህዝቡ ነው የወሰደው ርምጃ በየቀኑ የሚያመጣው ለውጥ ትግሉ ነው ያንን ሐሳባቸውን እንደ በቃ ህዝብ አንድ በአንድ ላይ ከተነሳ ህዝብን ማቆም እንደማይችል መንግስት አውቆታል። ለዚህም ነው አሁን ለምሳሌ የነ ለማ መገርሳና የነ ዶክተር አብይ ስም ገኖ ለመውጣቱ ትልቁ መንስኤው የህዝብ ትግል ነው። በራሳቸው ብቻ አይደለም ገኖ የወጡት። ነገር ግን ህዝብ እነዚህን ሰዎች ወደፊት እየገፋቸው አሁን ያሉበት ጠርዝ ላይ እንዲቆሙ አድርጓቸዋል። እነዚህ ደግሞ አሁን ጠርዝ ላይ የቆሙት የህዝቡ የሚፈልጋቸው ሰዎች ደግሞ ውጤታማ እንዲሆኑ ትግሉ መቀጠል ነው ያለበት። ምክንያቱም የመጨረሻው ደረጃ ላይ እስኪደርስ ድረስ ይሄ ነው ፓወርፉል እንዲሆኑ የሚያደርጋቸው።
ያው እስቲ እንግዲህ ይሄ ውይይት በጣም ኢንትረስቲንግ ነው
ይቀጥላል በሚቀጥሉ ሳምንታት። ግን አንድ ነገር መናገር የምፈልገው ምንድነው ይሄ የሆሪዞንታል ይሄ ባግደሞሽ የሚባል ይሄ እርስ በርስ መንትን መተራረቡ ካልቆመ ያንን የሚያካሂዱ ሰዎች ወይንም ድርጅቶች ወያኔ ድመልኩን እንዲቀጠቅጥን የሚፈልጉ ናቸው የሚል እምነት አለ።
አዎ አንዱ ለከነ አንዱ ያንዱን ትግል የመጥለፍ ወይንም ደግሞ አንዱ ያንዱን ትግል የማጣጣል ስራ ላይ ትኩረት ከማድረግ ይልቅ የትኛውም የትግል ስልት ወያኔን ለማውረድ ወይንም የወያኔን የስልጣን ዘመን ለማሳጠር እስከሆነ ድረስ በየትኛውም መንገድ ይሁን መደገፍ ነው።
አስቲ እንግዲህ በቀጣይነት
አንዱን አካሄድ አንዱ እንቅፋት እንደሆነ አድርጎ በየሶሻል ሚዲያዎች ላይ ማራገቡ ተገቢ አይደለም።
እስቲ አመራር ላይ ነው ያሉ ሰዎችን እንግዲህ ከተለያዩ ማካላቶች ወደፊት ከተቻለን ለማቅረብ ሞክራለን። ማህበረሰቡም እንዲያደምጥ ሐሳብ እንዲሰጥበት በጋራ ምንድነው መታገል ያልተቻለበት ችግር ስክልስ ምንድነው የሚለውን ለማዋያየት ሞክራለን። ሶስተኛና የመጨረሻው ሰዓት በጣም አልፈን
ይደረላል። ሴኔቱ እንዲያሳልፈው ከሚፈለገው የሚፈለገው የዚህ የኤስአር 168 ጉዳይ ነው። ጥያቄው አሁን የኔ ጥያቄ አንዳንድ ሰዎች ይጠይቁኛል ደናንተ አልፋችሁ ተርፋችሁ የኢትዮጵያን ህልውና ሉዓላዊነት በአሜሪካ ልታስረክቡ ትፈልጋላችሁ የሚሉ አሉ። ነው ሰው ሊቃወም ሲፈልግ ነገሮችን ኤክስትሪም ይወስድና ያጠብና አንተ ካሰብከው አላማውጭ ይሄዳል። አሁን የሚሉኝ ሲንገናኝ መንገድ ላይ ምናምን እናንተ በሄዳችሁ ዳችሁ ኢትዮጵያ ስንት ሺህ አመት ይሏል ድሮኮ 100 አመትም ማትሞላም ያሏት ስንት ሺህ አመት በነጻነት የኖረችው ሀገር ልዕልናዋን ለአሜሪካ ልታስረክቡ ነው ወይ ምን ትላላችሁ?
አይ ልዕልና ምንድነው?
ሉዓላዊነት
ምንድነው? በየመጠየቅ መፈልገው ይሄ እንደዚህ አይነት ሐሳብ ለሚሰጠው
እንግዲህ በእነሱ አመለካከት ሉዓላዊነት የሚሉት የኢትዮጵያን ነጻነቷን እንበለው ለመግባባት
ኢትዮጵያ አሁን ባለችበት ሲቹዌሽን ነጻነት አላት ወይ ነጻ ሀገር ነች ወይስ ይሄ እኮ በዘመናዊ ቀኝ እስርስር ያለች ሀገር ነጻነትን ለመቀናጀት የውጭ ሀገራቶችን አቅም ያላቸውን ሀገራቶች እገዛ እየጠየቀበት ያለበት ጊዜ እኮ ነው። ማህበረሰቡ
መብራቱ ግን የነዚህን ሰዎች ነው በተቻለ መጠን በቀና መልስ ለመስጠት ያህል አንደርስታንድ አርገናቸዋል እንበል ነጻነቷን ለአሜሪካ አስረከባችሁ በአገራችን እኛው እንዳንወስን አረጋችሁ የሚለውን እንውሰድላቸውና ኢትዮጵያ ውስጥ ነጻነት የለም የሚለውን ትተን ምን ማለታችን ነው ይሄንን ስንል የአሜሪካ ወሰን ስንል
በጣም ትክክል ነው አመድ የመሰረታዊ ጥያቄ ነው አዲስ መደረግም አለበት ብዬ ነው ማስበው። ይሄን ጥያቄ የሚጠይቁ ሰዎች የስቴት ሪዞሉሽን 168 አላማና ተደራሽ ግቡ ምንድነው የሚለውን ነገር አይታችሁታል አንብባችሁታል ተገንዝባችሁታል የሚለው ጥያቄ መጠየቅ ያስፈልጋል።
በአብዛኛው ኮካዎች ናቸው ኮካ ታቃለ ኮተታም ካድሬ ማለት ነው ኮተታም ካድሬ በጣም ደስ የሚል ቃላቶች አሉ። ኮካ ስዊሽ እነዚህ ደስ የሚል ኮካዎች ኮተታም ካድሬዎች ዲፕ ሆነ እንትን የላቸውም እውቀቱ የላቸውም ጌቶቻቸው አለቆቻቸው የሚሉትን ሄደው ማንጸባረቅ ብቻ ነው እንትኑን አያውቁትም። ሶ እነዚህ ሰዎች አሁን ምንድነው የሚሉ አለቆቻቸው የሚሏቸው እንዴ ሀገራችንን እኮ እንደዚህ ነጻ የሆነችውን ሀገራችንን ስንት ሺህ አመት የኖረችውን ለአሜሪካን በእኛ ላይ እንድትፈርድብን በእኛ ላይ እንድታዝብን አደረጉ ሲሉ እነዚህ ደግሞ ኮካዎች ይመጡና ካንተ ጋር ግብ ግብ ይገጥማሉ። ሶ ያንንም ኢንቱ ኮንሲደሬሽን ወስደን ያንንም እንትን አርገን ምን አይነት ሰዎች እንደሆኑ የውቀት ማነስም እንዳለ በጥቅም የታሰሩም እንደሆኑና ለጥቅማቸው ሲሉ ሂዱና ተናገሩ የተባሉትን እንደሚናገሩ ይሄን ሁሉ
ተረድተን እኔ ይቅርታ አርግልኝ አመድ እኔ በውቀት ማነስ የሚለው አልስማማም እኔ ኢግኖራንት የሚለው የእንግሊዘኛ ወርድ በጣም ነው የሚያስማማኝ ለራስ ጥቅም ይሄ የኪስ ለኪስ ጥቅም ከሞራል ከኪስ ሳይዘል ሲቀር የሚመጣ ነው እንጂ በእያንዳንዱ በተለይ በአሁን ባለንበት ዘመን መረጃ ከአያንዳንድ ሞባይላችን በስተጀርባ በተቀመጠበት ዘመን እውቀት ችግር አለብን በያላስም በተለይ እንደዚህ የፖለቲካ ስራዎች ላይ አክቲቪቲ ትንሽ አክቲቪቲ የሚያደርጉ ሰዎች ያያሉ ያነባሉ ቢያንስ ቢያንስ ሶሻል ሚዲያ የሚሰጠው ግንዛቤ በትክክል ፊልተር ማድረግ ለሚችል ሰው በጣም ብዙ እውቀቶችን ይሰጣል ኢግኖራንት ናቸው ኢትዮጵያ ውስጥ ላለው ችግር ኢትዮጵያ ውስጥ በየቀኑ ለሚደረገው ኢሰባዊ ጥሰትና ችግር ከኪሳቸው በላይ አልፈው ማሰብና ማየትም የማይፈልጉ ሰዎች ናቸው አሁንም ዘለቄታዊ መፍትሄ ከማምጣት ይልቅ ጊዜያዊ ጥቅም ላይ ትኩረት የሚያደርጉ ሰዎች ናቸው። በአሜሪካ ወይ ሄስ ስቴት ሪዞሉሽን የሚያመጣው ለኢትዮጵያ የነጻነት ለዓላዊነት የሚሰጠውን ጥቅም ቢረዱት ኖሮ ይሄን ጥያቄ ቀድሞም አይር እንትን አይሉ። እዛው ውስጥ እኮ ያለው ኢትዮጵያ ውስጥ ያለው አፈና ኢትዮጵያ ውስጥ ያለው ኢሰባዊ ድርጊት ይቁም ይሄ ካሉ መሆን ካልቻለ ደግሞ አናግዝም ወይም ከአጥፊ ሰዎች ጎን አንቆም ነው እንጂ ኢትዮጵያ ለዓላዊነት እንደፍራለን ድንበሯን ጥሳለን ወታደርን አስገባለን ለሚልኩ ምንም አይነት ግል ለአንዴ ታገር ለዓላዊነት ተጣሰ ሲባል እኮ መሰረታዊ ነገሮች አሉ ሲቀጥል እነ ኮካዎች 97ን ተከትሎ አሜሪካ ተመሳሳይ እንትን ነበር የሂዩማን ራይትስ ተመሳሳይ ሪዞሉሽን ነበርና ውድቅ ሲሆን የአንድነታችን የጥንካሬያችን ማሳያ ተብሎ እኮ በዜናው በተለያዩ ጆሮአችን እስከሚቆስል ሲያደነቁሩ ነበር ያኔ ኢትዮጵያ ለዓላዊነት ነበርስ ያንስ የነበረው ሐሳባቸው ምንድን ነበር የሚለውን ነገር ማየት ያስፈልጋል በዋናነት ግን ይሄ ማህበረሰብ ይሄ ነገር ውጤት እንዲያመጣ እንደዚህ ቀደም ኤችአር 128 እንዲጸድቅ ሲያረግ የነበረው ጉትጎታ ኢሜል በማድረግ ስልክ በመደወል በመተባበር ሰልፍ ሰላማዊ ሰልፍ በማድረግ የተለያዩ ሀገራቶች መንግስታቶች ተጽዕኖ እንዲያደርጉ ግፊት የሚያደርግበትን የእስራኤል ሂደት አሁንም ከበፊቱ በተለየ በሞራል መቀጠል ያለበት ኢትዮጵያ ለዓላዊነት ተጠብቆ እንዲቀጥል ኢትዮጵያ የተከበረች የታፈረች ትልቅ ሀገር የነበረች ሀገራችን በመከፋፈልና በዘረኝነት ከረጢት ታፈና እንዳትቆይ መፍትሄ የሚያግስ ቢያንስ አንድ መንገድ የሚሰጥ እድል ነውና በተለይ ለዚህ ፍራት አው መከተል አለበት ማህበረሰቡ በንቃት መከታተል ማገዝ አለበት
ነው እዚህ ላይ እኔ አንድ ነገር ልበልና ቀደም አንተ ስለ ኤችአር 168 ስትናገር ከዛ በፊት 128 በጸደቀበት ታይም ላይ አቶ ነገር ሌንጮ በቪኦኤ ጋዜጣ በቪኦኤ ሬዲዮ ላይ ተጠይቆ የሰጡት መልስ አለና እሳቸው ያሉት ምንድነው 128 ኤችአር 128 ተፈረመ ለኛ ምንም እንት የሚለን የሚያመጣልን ለውጥ የለም የሚጎዳን ነገር የለም እስከማለት ደርሷል ግን ከዛ በፊት ብዙ ደብዳቤዎችን በካድሬዎቻቸው አማካኝነት በአምባሳደሮቻቸው ሲያስገቡ እንደነበረ ሰምተናል እና ይሄን ያክል ምንም ለውጥ ካላመጣ እነሱም ማስጨንቋቸው እዚህ ሰጣ ገባ ውስጥ አስገባቸው
ነገሩ ምን እንደሆነ ታውቃለህ ቀበሮዋ የተንጠለጠለ የተሰቀለ ቋንጣ ልትወርድ ታግላ ሲያከታት እጭ ድሮስ ቢሆን ይበሰበሰ ስጋን ያለችው ቢጤ ነው እሱ እንደሱ እንተውና እነሱ ልጅ ዋጋ የለውም የሚለው እንደሆነና ልክ ይሄ ኤስአር ነው አሁን አይደለም የሴኔት ነው የሴኔት ሬዞሉሽን 168 ሲያልፍ አሜሪካን ውስጥ ባይ ፓርቲዛን የሚሉት አለ ምንድነው ሁለቱም ድርጅቶች ባይ ፓርቲዛን ዴሞክራቱም ሪፐብሊካኑም ያጸደቀው ነው ባይ ፓርቲዛን ነውና የመጽደቅ እድሉ ከፍ ያለ ነው ምክንያቱም ሁለቱም ድርጅቶች በጋራ ነው ተቀብለውት ያሳለፉት ሁለቱም ፓርቲዎች so that's what they call it bipartisan ይሄንን እንዲጸድቅ በሴኔቱ ደግሞ ሌላ አዲስ ትግል ነው ምክንያቱም ሶስት ደረጃ ነው ያለው እንትን ምን ኮንግረሱ ያሳለፈው ኮንግረሱ ሲያሳልፈው ሴኔቱ ጋር ይሄዳል ሴኔቱ ሲያሳልፈው ደግሞ ፕሬዝዳንቱ ሊጥለውም ሊያጸድቀውም ይችላል ትግሉ ገና ብዙ ነው ግን እኔም ማምንበት አባባል አለ 1000 ኪሎ ሜትር ለመራመድ አንድን መጀመር ጀምራለን ጀምረናል አንድ ሶስተኛውን አገባደነዋል አሁን ይቀረን የሴኔቱን ነው ለዚህ ደግሞ የምዕራቡ ዓለም ትልቅ እንትን ከኛ ልንማር የሚገባ ምንድነው ሎቢ ትልቅ እንትን አለው ፓርላማ አባሎችህን የፓርላማ ተወካዮችህን ማነጋገር እንደዚህ ነው ብለ ማስረዳትማ ለውጥ ያመጣል። ምክንያቱም ይሄን አነጋገሩ ሊያስጠላ ይችላል። እከክልኝ ለከክልህ ነው ፖለቲካ በመራባለ እኔ ይሄን ብታረግልኝ ይሄን አረግልሃለሁ። መራጭ ከሆንኩኝ እኔ ስዊድን እመርጣለሁ። የስዊድን ፓርላማ አባል እንዲህ ትክክል አይደለም በማስረጃዬ ካቀረብኩኝ ያ ሰውዬ ከኔ የሚፈልገው ይኖራል እኔም መራጭ ነኝና ያንን ነገር ካሳመንኩት ይሰራል። በምዕራብ ዓለም የሊበራል ዲሞክራሲ ያለበት ዓለም ምርጫ በጉልበት በኃይል በገንዘብ አይደለም። አሳምነህ ውሸትም ቢሆን ማሳመን ከቻልክ ይቀበላል። ማሳመን መቻል አለብን። ሎቢ መልመድ አለብን። ኢትዮጵያውያኖች ማነጋገር ማስረዳት መንገር መቻል አለብን። ይሄን አሁን ደግሞ በቀጥታ ፊት ለፊታችን ያለውን የኤስአርን ጉዳይ አሜሪካን ያሉ ኢትዮጵያውያኖች በሰፊው ይሄንን ሊያካሂዱት ይገባል። እንደ አዲስ መጀመር አለባቸው። አንደኛውን ጨርሰናል። ሌላ አዲስ ተጀምሯል አሁን የሴኔቱን እሱን ኢትዮጵያ ድምጽ ሬዲዮ በዛም የምትገኙ ኢትዮጵያኖች ወገኖቻችን ከልባችሁ ሰርታችሁ የኢትዮጵያን ህዝብ ችግር የሚያቃልል አንድ ትንሽ ችግር የሚያቃልልን ስራ እንድትሰሩ በዚህ አጋጣሚ አደራ እንላለን። አድማጮቻችን ከዚህ በመቀጠል የተለያዩ ማስተዋቂያዎችን እናሰማቸዋለን። በስዊድን ሀገር በስቶክሆልም እና በአካባቢው የሚገኙ ኢትዮጵያውያን በዚህ ሀገር ተወልደው ወይም ከሀገር ቤት መጥተው የሁለተኛ ደረጃ ትምህርት ቤት ጂምናዚየም ማለት ነው ያጠናቀቁ ልጆቻችን ለመጀመሪያ ጊዜ በ2017 ዓ.ም በወላጆች አስተባባሪነት በደብረ ሰላም መድኃኔ ዓለም ቤተክርስቲያን ተገኝተው ከብፁ አባታችን አቡነ ኤልያስ ቡራኬና ምርቃት መቀበላቸው የሚታወስ ነው። በዚህ አመትም ተመራቂ ልጆቻችንን እሁድ ሜይ 27 ቀን 2018 ዓመተ ምህረት ከጧቱ 9 ወይም እንደ ኢትዮጵያ ሰዓት አቆጣጠር 3 ሰዓት ጀምሮ ከብፁ አባታችን ቡራኬ የሚቀበሉበት ስነ ስርዓት በደብረ ሰላም መድኃኔ ዓለም ቤተክርስቲያን ስለተዘጋጀ ወላጆች ልጆቻችሁን ለወይዘሮ ኤሌኒ ታደሰ በሞባይል ቁጥር 0736677884 ደግሞ አለው 0736677884 እንድታስመዘግቡና በእለቱ እንድትገኙ ጥሪያችንን እናስተላልፋለን ይላል።
ሌላው የቤተክርስቲያን ማስተዋቂያ ነው ያለን። እሁድ ግንቦት 12 2010 ዓ.ም አዲስ አዋሪያ አባ ተክለ ሃይማኖት ዘኢትዮጵያ አመታዊ ክብረ በዓል ነው። በመሆኑም ከቅዳሴው ፍጻሜ በኋላ ታቦት ወጥቶ ይከበራል። ሶሎንቱና ቬገን 19 ሲልቨር ዳላስ ካፒቴል ላይ የሶሎንቱና ቅድስ ማርያም አቡነ ተክለ ሃይማኖት ቤተክርስቲያን ይላል። Thank you.
ሌላ የመጨረሻ ማስተዋቂያ አለን። ጋሽ ኃይሉ ገብረ ዮሐንስን ወይም ገሞራውን እንዘክር ይላል። የኢትዮጵያውያን ማህበረሰብ በስዊድን የታላቁ እንደራሲ ገጣሚና ባለቅኔ ኃይሉ ገብረ ዮሐንስን ወይም ገሞራውን በ27 ኦክቶበር 2018 ለመዘከር በዝግጅት ላይ ይገኛል። በእለቱም የኃይሉ ገብረ ዮሐንስ ገሞራው ታሪክ ይወሳል። ስራዎቹ ይዘረዘራሉ። የቅርብ ዘመዶቹና ወዳጆቹ ስለሱ ይናገራሉ። ሌሎችም ስነ ጽሑፋዊና ኪነ ጥበባዊ ስራዎቹ ይቀርባሉ። ስለሆነም በዚህ ታላቅና ታሪካዊ ድግስ ላይ ለመገኘት ከወዲሁ ፕሮግራሙን እንዲያስተካክሉ ያስተዋወስን ለዝግጅቱ ድምቀትና መሳካት ይጠቅማል የሚሉትን ማናቸውንም አይነት ግብአት ማበረከት ለምትፈልጉ በስልክ ቁጥር 0704457442 እደግመዋለሁ 0704457442 እየደወላችሁ ማበረከት እንደምትችሉ እየገለጽን ለምታደርጉት አስተዋጽኦ ምስጋናችን የላቀ ነው። የኢትዮጵያውያን ማህበረሰብ በስዊድን
የጀግና ዘር ገበሬው ያዶርብኛው የማይተው አይሸበር አራማይተኛው ከክብሩን ገጥሙን ቀድሞ ለሰጠው በውቀት ጥልቀት ለበቃው የነበር ያውቃል ነቀው ከተበመት ከጽጋን ብረት በእውነት ለምንው ሲባል በብረት
እና ጀግና አንድ ላይ ዘማች ቆራጥ ናት ወገኖች ደርሶ እህ ያ ምስኪን ካንጀቱን ቀነሶናው ለሾ የሚያቆሶ መሰረት ለሰው ዘር የጽንቱም ገናና ሁሌም ፍትም ያጎር ጀግና ያሆ ያሆ ተምሮ ጀግና ሃይጉማ ላይጉማ ሰር መሰረቱ ሃይጉማ ላይጉማ።
አሁንም አንድ የመጨረሻ ማስተዋቂያ አለን። እኛም ለፍቄ በስቶክሆልም ይላል። ፍቃዱ ተክለ ማርያም የኢትዮጵያ የትወና ንጉስ ነው። ለኢትዮጵያውያን ለአራት አስርት ዓመታት ያህል ሲያዝናና ሲያስተምር ቆይቷል። አሁን እንደ መጥፎ እድል ሆኖ ሁለቱም ኩላሊቶቹ አልሰራም ብለውታል። ይህ ደግና ተውት ጓደኛችን ወንድማችንና አባታችን ባስቸኳይ የህክምና እርዳታ የሚያስፈልግበት ሁኔታ ላይ ይገኛል። ለመዳንም የተከታዮቹን እርዳታ ይፈልጋል። ይሄንንም ለማሳካት የቴዎድሮስ ተሾመ ፊልም 3 ማዕዘን ቁጥር 2 የአብሮነት ጥግ በስቶኮልም ለእይታ ይቀርባል። ቀን ሜይ 20 ቀን 2018 ሰዓት 18 ደንሽጎን ደማይት ፎልሰን ኦርቶን ቦታ ኦስታ ፎልከትስ የልማርሽ ቬገን 28 ስቶክሆልም። ፊልሙ በዚህ ቀን ሁለት ጊዜ ይታያል። መጀመሪያ 14:45 ከ16 ሁለተኛው 16:30 እስከ 17:45። የእድሜ ገደብ ከ12 ዓመት በላይ የመግቢያ ዋጋ 200 ክራውን፣ እድሜያቸው ከ12 እስከ 18 መግቢያ 150 ክራውን።
የጀግና ዘር ገበሬው ያዶርብኛው የማይተው አይሸበር አራማይተኛው ከክብሩን ገጥሙን ቀድሞ ለሰጠው በውቀት ጥልቀት ለበቃው የነበር ያውቃል ነቀው ከተበመት ከጽጋን ብረት በእውነት ለምንው ሲባል በብረት
እና ጀግና አንድ ላይ ዘማች ቆራጥ ናት ወገኖች ደርሶ እህ ያ ምስኪን ካንጀቱን ቀነሶናው ለሾ የሚያቆርሶ መሰረት ለሰው ዘር የጽንቱም ገናና ሁሌም ፍትም ያጎር ጀግና ያሆ ያሆ ላላይጉማ ጥንትም ነው ጀግና ሃይጉማ ላላይጉማ ስር መሰረቱ ሃይጉማ ላላይጉማ ቆራት ናሴቷም ሃይጉማ ላላይጉማ ደራሽ ከቤቷም ሃይጉማ ላላይጉማ ላላይጉማ ያደፈሩ ሙሉ ክብሩ ጀግና አንበሳ ለሀገሩ ላላይጉማ ላላይጉማ
ገበሬ የጀግና ዘርግንዱ የልቡን ሳይደርስ አገባ ከቤቱ ከልፋቱ ክብሩን ከራሱ ሀገሩን አስቀድሞ ማሽ ነው ለምዬ ለናቱ ዝና ከወገቡ ምንሽርን በእጁ ጀግና ልጅ ወንድነው እንዳባቱ ከፊቱ ይታያል ኩራቱ በልቡ የዋናው ደንጉባ ጣሙ
ሽግር ከመምሪት ሀገር መንደር የልብን አፍቆሽ አንቺ ቤንም የሰው ሀገር መንደምቼኝ ያለት እንኳን አይሆነኝ አንቺ ኮነሽ ለስም አሳቤ ውሎ አዳርሽ እንዴት ዋገሬ ቢሳካልኝ ጥሩ ዝኔ ብመጣልሽ እናት ሀገሬ
ጎበዝ ሀገሬ ልጅ መቼ ግሯ ታውቃል ፍቃድ ከቤቷ መርቃ ድሯታል ይታያል ግንባሯ ውቶ ያስታውቃል ከነኳት ነው እንጂ ካነኳት ነካ
በነቱ በባሱ ማርበኛ ጀግና የወለደው ቀበኛ ቀዳሚ ስሙ ገና ነው ሁሌም ፍትም የአጎበዝ ጀግና
ያሆ ያሆ
ላላይ ጉማ ጥንትም ነው ጀግና
አይ ጉማ
ላላይ ጉማ ስር መስፈረቱ
አይ ጉማ
ላላይ ጉማ ቆራት ናት ሴቷም
አይ ጉማ
ላላይ ጉማ ደራሽ ለቤቷም
አይ ጉማ
ላላይ ጉማ ላላይ ጉማ እያደፈሩ ሙሉ ክብሩ ጀግናም በሳ ለሀገሩ ላላይ ጉማ ላላይ ጉማ
አድማጮቻችን እንግዲህ በአራት ሰዓት የጀመረው ፕሮግራማችን ሊጠናቀቅ አንድ 40 ደቂቃ ያህል ከዛም ያነሰ ይቀርዋል። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን የመጨረሻው የፕሮግራማችን ክፍል የውይይት ክፍላችን ይሆናል። በዛሬው ፕሮግራማችን የአርበኞች ግንቦት 7 በመጪው ጁን መጀመሪያ አካባቢ ሊያደርገውን በአውሮፓ ደረጃ ሊያደርገውን ያሰበውን ስብሰባ በተመለከተ ከድርጅቱ የፒአር ኃላፊ ከአቶ ፍቅሬ ጋር ካልተሳሳትኩ ውይይት እናደርጋለን። በመስመር ላይ ይገኛሉ። ተናስተልኝ ጌታዬ።
ተናስተልኝ እንደምን አችሁ?
እንግዲህ ውይይታችንን ለመጀመሪያ ያህል ማስተዋቂያ አላችሁ። እስቲ ይሄ ስለ ስብሰባ ልጠሩ እንደሆነ ደርሶናል። ስብሰባው ምንድነው? አላማው መቼ ነው? ያሰባችሁት እንዴት ነው? ስለ ስብሰባው ይግለጹልን።
በመጀመሪያ ይሄንን ውይይት ላይ እንድንገኝ ስለጋበዛችሁ እናመሰግናለን። ትንሽ ማስተካከያ አድርጌ ወደ ውይይቱ ቢገባ የተሻለ ይመስለኛል። ማስታወቂያው እንደተመለከታችሁት የአርበኞች ግንቦት 7 መሪ ወደዚህ ወደ አውሮፓ ስለሚመጡ ወደ በተለይም ኖርዌይ ላይ ከህዝብ ጋር እንዲገናኙ ይህንን ያመቻቸው አርበኞች ግንቦት 7 በራሱ ሳይሆን የአርበኞች ግንቦት 7ን እስከ ዛሬም በሚያደርገው እንቅስቃሴ የአርበኞች ግንቦት 7ና ሌሎችንም በኢትዮጵያ ውስጥ በተለይ በኢትዮጵያ አንድነት ፖለቲካ ላይ በኢትዮጵያ አንድነት ላይ የሚሰሩ ኃይሎችን እየረዳ የቆየ በተለይም ደግሞ የኢትዮጵያን የዲሞክራሲያዊ ስርዓት ግንባታ እዚህ ከአውሮፓ ሆኖ በተለይም ከኖርዌይ ሆኖ እስከ ኢትዮጵያ ዲሞክራሲያዊ ስርዓትን እስክታገኝ ድረስ ለመርዳት ተደራጅቶ የሚንቀሳቀስ የዲሞክራሲያዊ ለውጥ ድጋፍ ሰጪ ድርጅት በኖርዌይ የሚባል ድርጅት አለን። ይሄ ድርጅት በተደጋጋሚ የተለያዩ የፖለቲካ ድርጅቶችን ሲረዳ በተለይም አንድነት ኃይሎችን ሲረዳ ነው የቆየው። በየስድስት ወሩ ይሰበሰባል። በየስድስት ወሩ ድርጅቶችን ይገመግማል። ወይም በተለያዩ ግዛቶች ከሚደግፋቸው ድርጅቶች ውስጥ አንዱ የአርበኞች ግንቦት 7 ድርጅት ነው። ስለዚህ ጥሪውን ያከናወነው የአርበኞች ዲሞክራሲያዊ ለውጥ ድጋፍ ድርጅት በኖርዌይ ነው። አላማው የአርበኞች ግንቦት 7 በአሁኑ ሰዓት በኢትዮጵያ ላይ ምን እያደረገ ነው? ምንድን ነው የወደፊቱ ስራ? ምንድን ነው ትግሉ? ምን ይመስላል የሚለውን ቀጥታ ከመሪው ከድርጅቱ መሪ አንደበት መስማት ህዝባችን አለበት ከሚል ጽኑ እምነት የተነሳ ድርጅታችን የዲሞክራሲያዊ ለውጥ ድጋፍ ሰጪ ድርጅት በኖርዌይ ያዘጋጀው ነው። እኔም የዲሞክራሲያዊ ለውጥ ድጋፍ ሰጪ ድርጅት በኖርዌይ ፒአር ክፍል ውስጥ ነው የምሰራው እና በዚህ መልኩ ተስተካክሎ የአርበኞች ግንቦት 7 ፒአር ሳይሆን የዲሞክራሲያዊ ለውጥ ፒአር ክፍል ነው አሁን እያናገራችሁ ያላችሁት። ይሄንን ምናልባት ማስተካከያ አጥማጭ
እጅግ በጣም አመሰግናለሁ። ትልቅ ማስተካከያ ነው። ደግሞ አለው
እርሶ የፒአር ነቶ ለዲሞክራሲ ለውጥ ድጋፍ ሰጪ ድርጅት በኖርዌይ ለሚለው ነው። እርሶ የርሶ ድርጅት የዚህ የዲሞክራሲ ለውጥ ድጋፍ ሰጪ ድርጅት የተለያዩ የኢትዮጵያ የአንድነት ኃይሎችን የዲሞክራቲክ ኃይሎችን በተለያየ መንገድ የሚረዳ ድርጅት ነው። ባሁንም የጠራችሁት ስብሰባ እንግዲህ እንደገባኝ ከሆነ የአርበኞች ግንቦት 7 እስካሁን ምን እንደሰራው ደፊትስ ምን እንዳሰበ ከራሳቸው ከአርበኞች ግንቦት 7 መሪዎች እና ተወካዮች እንዲናገሩና ለህዝቡ እንዲያሳውቁ ለማድረግ ነው። ካልተሳሳትኩ ትክክል ነኝ? አሁን
በትክክል በዛ መልኩ እንድትረዱ ነው የምንፈልገው። መረጃ ሁሉ ግዜም በሶስተኛ ወገን የሚመጣ መረጃ ከመጀመሪያው ወገን የሚመጣው መረጃ ያክል እውነታን አያዘለ አይደለም። እነዚህ ኃይሎች በረሃ ላይ ካሉ ከበረሃ ነው ቀጥታ የሚመጡት። ስለዚህ የሚሰሩትን ስራ በተግባር ነግረውን አምነን በዛው ልክ ምንደግፋቸው መሆን አለበት በሚል ስነውነት ህዝባችን በቦታው ተገኝቶ ጠይቆ አምኖ እንዲረዳና ትግሉን ወደፊት ሰጥቶ ማድረግ እንዲቻልበት መንገድ እንዲፈልግ ነው ያጠቃጨነው ይህ ጥሪ።
በጣም ቆንጆ ነው። በጣም ቆንጆ መሆንም ያለበት እንደዚህ ነው። በእኛ እምነት ራሳቸው ድርጅቶች ብቻ ሳይሆኑ ኢትዮጵያዊ በተለያየ መንገድ ተሰባስቦ ተደራጅቶ ድርጅቶቹ እነዚህን የአንድነትና የዲሞክራቲክ ፎርሶች እየጠራና እየጋበዘ ለህዝብ ምን እየሰራችሁ ነው፣ ምን በምን ሁኔታ ላይ ያላችሁት ብሎ ማቅረቡና ለህዝብ እንዲያስረዱ ማድረጉ በጣም እጅግ በጣም ከሚፈልጉት ስራዎች አንዱ ነው። እንደውም ይሄ ሚዲያዎችም ሊያደርጉት የሚገባ ነው እንላለን። በነገራችን ላይ ከዚህ በፊት ባልሳሳት ከአንድ ሁለት ዓመት በፊት መሰለኝ እንጃ አንድ ዓመት ሁለት ዓመት አላስታውስም፣ ኖርዌይ ተመሳሳይ ስብሰባ ተደርጎ ነበር። በዛ ስብሰባ ላይ የአርበኞች ግንቦት 7 መሪ ፕሮፌሰር ብርሃኑ ነጋ ተገኝተው ነበር፣ ሌሎችም እንግዶች ነበሩ። እና ከዛ ስብሰባ ለየት የሚልበት አለ ካለስ ምንድን ነው? አንድስ የሚያደርገው ምንድን ነው?
በጣም ጥሩ። በዛ የዛሬ ሁለት ዓመት በእርግጥ ነው የድርጅቱ ሰብሳቢ በኖርዌይ ተገኝተው በወቅቱ በነበረው የፖለቲካ እንቅስቃሴ ላይ በወቅቱ ድርጅቱ እያራመደ የነበረውን እና ኢትዮጵያ በቀጣይነት ምን እንደሚያስፈልጋት እና ቀጣይ ራዕይ ምን መሆን አለበት፣ በምን መልኩ ተደራጅተን በኢትዮጵያ ላይ ዲሞክራሲያዊ ስርዓት መገንባት እንችላለን በሚል ፕሮፌሰር ብርሃኑ ነጋ በሰፊው ጊዜ ወስደው ለማህበረሰባችን በምን መልኩ መደራጀት እንዳለባቸው ትግሉ ምን መምሰል እንዳለበት እና የእያንዳንዱ ኢትዮጵያዊ ኃላፊነት ምን መሆን እንዳለበት በወቅቱ አስቀምጠው ከማህበረሰቡ ጋር ተወያይተው የተለያዩበት ትልቅ ስብሰባ ነበር ያዘጋጀ ነው። አሁን ደግሞ ከሁለት ዓመት በኋላ በዚህ መልኩ ስናዘጋጅ እንደምታውቁት ኢትዮጵያችን በሁለት ዓመት ሳይሆን በአሁኑ ሰዓት በየቀኑ የኢትዮጵያ ፖለቲካ ከየት ወዴት የሚለው እያንዳንዱ ዜጋ የሚያሳስብ እያንዳንዱ ዜጋ የሚሄድበትን የኢትዮጵያን አቅጣጫ ለማወቅ የሚጓጓበት እና ማን ነው የት ነው ለውጡ ከየት ወዴት የሚለውን የሚጓጓበት እና ይህን የሚያስጨንቀው ወቅት ላይ ነው ያለ። ስለዚህ የአርበኞች ግንቦት 7ን እንደመደገፋችን አርበኞች ግንቦት 7 ከዚህ በፊት ያደረጋቸውን አሁን እያደረገ ያለው በማህበረሰብ ውስጥ ያለው እንቅስቃሴ በተለይም በዚህ በአውሮፓ በስካንዲኔቪያን በአሜሪካን አካባቢም ያሉ ደጋፊዎች ይሄንን እንቅስቃሴ ማወቅ ይሻሉ። ቀጣይ ኢትዮጵያችን ምን መምሰል አለባት እንደ አንድ ትልቅ ድርጅት ምንድን ነው የሚለውን ነገር አሁንም ከሁለት ዓመት በኋላ ያለውን ሁኔታ ገምግሞ በዛ ወቅት ያስቀመጡት ነገር አለ። በምን መልኩ መደራጀት አስታውሳለሁ፣ በምን መልኩ መደራጀት እንዳለብን፣ አንድ ለአምስት በምን መልኩ መሰበር አለበት በሚል የተለያዩ አደረጃጀት ስልቶችን ጭምር ማህበረሰባችን ውስጥ ያስተማሩበት ወቅት ነበር። በወቅቱ ማህበረሰቡ ይሄንን ደግፎ ከፍተኛ ድጋፍ አድርጎ አስፈላጊውን ከገንዘብ ከሞራል አቅም ግንባታ አንጻር ከፍተኛ ድጋፍ የሰጠበት እና በወቅቱ በነበረው እንቅስቃሴ አርበኞች ግንቦት 7ም ሚናውን እየተጫወተ እንዳለ የተገነዘበበት ሁኔታ ነበረ። አሁን ደግሞ ሁለት ዓመት ሆኖታል። በሁለት ዓመት ደግሞ ምን ሰርቷል፣ እንዴት ነው ወደፊት ሀገራችን አሁን በተለይ ካለችበት ሁኔታ ምን መደረግ አለበት የሚለው የሁለት ዓመት ጋፕ በጣም ትልቅ ነው ለኢትዮጵያ ፖለቲካ። ስለዚህ እያወቅን እየተረዳን መስዋዕትነት በህዝብ ዘንድ ታውቆ መረዳት መቻል አለበት። ሰው የሞተ ነው፣ ሰው የታሰረ ነው። ፈተው በሚያስቡበት በዚህ ወቅት በእርግጠኝነት እግራችን ዘርግተን መቀመጥ አለብን ወይ ብለን ልንጠይቃቸው ይገባልና እነዚህና ሌሎች መሰል ጥያቄዎችን ማንስተን ልንወያይበት ነው። አቅጣጫችንን ለይተን እያንዳንዱ ዜጋ የሚታገልበትን ሁኔታ እንማርበት ይሆናል ብለን ተስፋ እናደርጋለን።
አቶ ፍቅሬ አሁን ሲናገሩ ካልሳሳትኩ በስተቀር የአርበኞች ግንቦት ሰባትን ስለምንደግፈው ያሉ መስሎኛል። እና በመጠኑም ቢሆን ትደግፉታላችሁ ማለት ነው ይሄን ድርጅት እና
ባለፈው የኔ ድርጅት ይደግፈዋል?
አዎ ድርጅቱ ማለት ነው። አሁን ስብሰባውን የጠራው ድርጅታችን ተደርጎ ነበረ። እንግዲህ ከሁለት ዓመት በኋላ እንደገና ይሄን ስብሰባ እንዲተደርጎ ለህዝቡ ግንቦት አርበኞች ግንቦት ሰባት ያለበት ሁኔታ እንዲያስረዳና የሰራውንም እስካሁን የሰራውንም ወደፊትም እንዲሰራ እንዳሰበና ያለበት ሁኔታ እንዲያስረዳ ነው ያመቻቻችሁት። ኦኬ፣ እንደሱ ከሆነ በድርጅት ይሄ ድርጅት ያን አርበኞች ግንቦት ሰባትን የሚደግፈው ከሆነ እናንተ ስትገመግሙት ኦፍኮርስ ያለውን ሁኔታውን ከድርጅቱ ነው የምንሰማው። ግን እናንተ ከሁለት ዓመት በኋላ እንደገና ይሄን ድርጅት ለህዝብ ስታቀርቡ ከህዝብ ጋር እንዲወያይ ስታቀርቡ ምን በዚህ በሁለት ዓመት እናንተ ምንድን ነው አሰስ ያደረጋችሁ? ስለዚህ ድርጅት የሰራው ስራ ያልሰራው ስራ በእናንተ አስተያየት ድርጅቱ ኦፍኮርስ የራሱን ያስረዳል።
በአክቹዋሊ እኛ በራሳችን መንገመግበው የድርጅቱን መንገመግበት መንገድ አለ። የእኛም የድርጅቱ ጠቅላላ ጉባኤ የሚገመግምበት የራሱ መንገድ አለው። ከዛ ባሻገር ግን ይሄ ድርጅት በሁለት ዓመት ውስጥ ይሄንን ሰርቷል እና ይሄን አድርጓል ብለን እኛ አስቀድመን አሁን ከዚህ ከጁን ሁለት ከሁለት ሳምንት በኋላ ነው አስቀድመን እኛ ብንናገረው ምናልባት እንትን ነው የሚሆነው፣ ከራሱ ከአንደበት መስማት ያልተዛባ መረጃ ነው መሆን የሚሆን ብዬ ነው የማምነው። ከዛ ባሻገር ግን የአርበኞች ግንቦት ሰባት በአንድነት ኃይሎች ውስጥ ያለው ሚና በኢትዮጵያ በተለያዩ በተለይም እኛ በዚህ በዲያስፖራ ውስጥ በተለያዩ አንድነት ኃይሎችን ከማሰባሰቡ አንጻር ኢትዮጵያን በኢትዮጵያ ከመቆም አንጻር የሚያደርገው መሪዎቻቸው ከሚሰጡ እንቅስቃሴዎች አንጻር ከምናየው እንቅስቃሴ አንጻር በኢትዮጵያ አሁን ባለው የፖለቲካ ሂደት ውስጥ ከፍተኛ ሚና እንደሚጫወት የኔ ድርጅት ያምናል፣ እየተጫወተም ነው። በተለይም በአንድነት ኢትዮጵያ እንደ አገር በምትቆሙበት ሁኔታ ከሁሉም ኃይሎች ጋር ክፍት የሆነ ውይይት ለማድረግ ዝግጅ ሆኖ የሚወያይ ኃይል ከመሆኑ አንጻር የዲሞክራሲያዊ ለውጥ ይሄንን የሚሻና ኢትዮጵያ እንደ ኢትዮጵያ ሁሉም ኢትዮጵያዊ ለሁሉም በሚሆንበት ሁኔታ ኢትዮጵያ የሚሳተፍበትን መንገድ የሚያመቻች ኃይል ሆኖ እናየዋለን እና ያንን ሚና በትክክል እየተጫወተ ነው። እኛ ያየነው ትክክል ነው ወይ አይደለም ወይ ከዚህ የበለጠ እንቅስቃሴ ህዝባችን ውስጥ እያደረገ ነው የሚለውን ነገር በተግባር ከመሪው አንደበት መስማቱ ተገቢ ነው። እኛ ግን በአንድነት ኃይሎች ውስጥ የአርበኞች ግንቦት ሰባት ከፍተኛ ሚና አለው። ኢትዮጵያ እንደ ኢትዮጵያ ከምትጫወተው ኢትዮጵያ እንደ ኢትዮጵያ ወደፊት መቀጠል ካለባት መንገድ አንጻር የአርበኞች ግንቦት ሰባት የኢትዮጵያውያንን ከማሰባሰብ ኢትዮጵያውያንን በሀገራቸው ጉዳይ ላይ እንዲሳተፉ ከማድረግ አንጻር ከፍተኛ ሚና እንደሚጫወት ነው ግንዛቤያችን። ከዚያ የበለጠ ግን ዝርዝር ስራዎችን ከመሪው አንደበት የምንሰማበት እና ቀጣይ ሁኔታውንም ከመሪው አንደበት እንድንሰማ ነው ህዝቡ እየጋበዝን ያለ ነው።
እናመሰግናለን። ከመለያየታችን በፊት ሌላ አንድ ጥያቄ አለኝ። አርበኞች ግንቦት ሰባትን ከማደንቅበት አንዱ የአግድሞሽ ትግልን እኔ የአግድሞሽ ነው የሚለው ሆሪዞንታል እርስ በርስ መፋለጥን በተለያየ መንገድ በጽሁፉም ቢሆን በሚያደርሳቸውም የኤተር ሜዲያ ማነው የሬዲዮና የቴሌቪዥን እንትኖችም ቢሆን አዳምጬም አይቼም አላውቅም። እኛ የኢትዮጵያኖችን ትግል ወደኋላ ከሚስበው አንዱ እና ትልቁ መጥፎ ቆሻሻ ነው ብዬ የማስበው ይሄ አግድሞሽ እርስ በርስ ላይ የሚደረገው የእርስ በርስ ጦርነት የመሰለ ትግል ነው። ያንን ሲያደርግ በፍጹም እኔ አይቼ አላውቅም። እስካሁን ያሳየኝም ሰው የለም። ይሄንን እንዴት ታውታላችሁ እናንተ? ማለቴ አርበኞች ግንቦት ሰባት ይሄንን ሲያደርግ አይቻላቅም። እኔ
ለአርበኞች ግንቦት ሰባት እንግዲህ በኢትዮጵያውያን ልብ ውስጥ የገባበትም አንዱና ትልቁ ምክንያት ይሄ ነው ብለን ነው የምናምነው። አርበኞች ግንቦት ሰባት በእያንዳንዱ ህዝብ ውስጥ ህዝብ እኛ ከህዝብ ወገን ነን፣ ከህዝብ ነው የወጣ ነው እና ህዝባችንን ከሀገር ቤት ጀምሮ በዚህ በምንኖርበትም ውጭ ዓለም ህዝባችን እናዳምጠዋለን። ድርጅታችን የንግድ ድርጅት ዲሞክራሲያዊ ለውጥ ድጋፍ ሰጪ ድርጅት በኖርዌይም የዲሞክራሲያዊ ስርዓት በሀገራችን እንዲመሰረት ከመሻቸው አንጻር አርበኞች ግንቦት ሰባት ሁሉንም ኢትዮጵያውያንን ሀሳባቸውን እንዲያራምዱ በሚያራምዱት ሀሳብ ደግሞ እያንዳንዱን ኃይል ወደ ጎን የማይረግጥ መሆኑ ኢትዮጵያ ለሁሉም በሁሉም የሚለውን ፕሪንሲፕል ይዘው ዲሞክራሲያዊ ስርዓት እንዲሄድ የማድረግ ስርዓት የፖለቲካ ስትራቴጂያቸውን በጣም ነው የምንደግፈው። ያን አካሄድ ሁሉም ኃይሎች ቢያደርጉትና ከመንደርተኝነት ከዘር ከትናንሽ የመስተሳሰብ ነገሮች ወጥተን ኢትዮጵያ የምትባል ትልቅ ሀገር እንዳለችን ራዕይ አድርገን እንድንሰራ የሚያደርጉ ኃይሎች እንዲበዙልን ከመሻታችን አንጻር የአርበኞች ግንቦት ሰባት በተለይም በኢትዮጵያ ፖለቲካ ውስጥ የመቻቻልን መንፈስ ለማምጣት ከዚህም ባሻገር ደግሞ ህዝቡ በእውቀት ላይ የተመሰረተ ፖለቲካ እንዲያራምድ ከማድረግ አንጻር ያን ከጎንዮሽ እርግጫውን ችላ ብሎ ዲሞክራሲያዊ ስርዓት ግንባታው ላይ ትኩረት አድርጎ ማህበረሰብን ከማንቀሳቀሱ አንጻር ከዚህም በዘለለ አገር ውስጥም ገብቶ ያን የሚሰራው እንቅስቃሴ ያው እንደሆነ ነው እኛ የምናምነው። አገር ውስጥም የሚደረገው የድርጅቱ እንቅስቃሴ ህዝቡን እርስ በራስ በኢትዮጵያዊነት መንፈስ እንዲኖር እንጂ መሳሪያ ይዞ እያንዳንዱን ወይም ከወያኔ ጋር ፊት ለፊት ወጥቶ የጦርነት ገጥሞ እርስ በራስ እንዲተላለቅ ሳይሆን ህዝቡ አውቆ ተረድቶ መብቱን እንዲጠይቅ የማድረግ ስራ እንደሚሰራ ነው እኛ እንደ ድርጅት ምናምነው እና ከዚህ አንጻር የአርበኞች ግንቦት ሰባት ለወደፊት ኢትዮጵያችን የሚያደርገው እንቅስቃሴ ጠንካራና መልካም ነገር ነው ብለን ነው ምናምነው። ከዛ በዘለለ ግን የበለጠውን ድርጅቱ ሰብሳቢን ጠይቀን ሰምተን የበለጠ ደግሞ በኢትዮጵያዊነታችን እኔ ምን አደረግኩ የሚለው እያንዳንዱ ዜጋ ራሱ እንዲጠይቅ የምናደርግበት ዝግጅት ነው እኛም እያደረግን ያለ ነው እና አርበኞች ግንቦት ሰባትን ከዚህ አንጻር በጣም ነው የምናደንቀው።
ነገርን ነገር ያነሰዋል ይላሉ። አሁን ሲናገሩ እርሶ ድርጅቶ ይሄ ዲሞክራሲ ለውጥ ድጋፍ ሰጪ ድርጅቶች በኖርዌይ ኢትዮጵያ ውስጥ ዲሞክራሲ እንዲለመልምና ሀገሪቱ በሰላም በጤና እንድትኖር የሚያደርጉ ድርጅቶችን ለመርዳት የተቋቋመ እንደሆነ ገልጸውልኛል፣ ተረድቻለሁ። እንዴት ያያል እናንተ ድርጅት አሁን ኢትዮጵያ ውስጥ የሚካሄደውን ሁኔታ እንዴት ታውታላችሁ? የዲሞክራሲ ለውጥ ድጋፍ ሰጪ ድርጅቶች በኖርዌይ ኢትዮጵያ ውስጥ ያለውን የአሁኑን ተጨባጭ ሁኔታ እንዴት ያየዋል?
በኢትዮጵያ ውስጥ መልካም ነገሮች በተለይ ከአዲሱ ጠቅላይ ሚኒስትር መምጣት ጋር የመልካም ነገሮችን የምናይበት ሁኔታ አለ። ያም በተለይ ከታሰሩ ብዙ ሺህ ከሚቆጠሩ ኢትዮጵያውያን ጥቂቶቹ ተለቀዋል። ይሄ መልካም ጅማሮ ነው። እንደ ግለሰብ እኚህ ሰው መልካም አንደበት ያላቸው ኢትዮጵያ ለረጅም ዘመናት የናፈቀችውን ኢትዮጵያ የምትለውን ስም መጥራት የቻሉ መሪ በመምጣቱ መልካም እይታ ነው ያለ። እንደ ድርጅት አሁን እኛ የምንመኘው እዚህ አውሮፓ ውስጥ እኔ ከምኖርበት ኖርዌይ ውስጥ ያለው የዲሞክራሲያዊ ስርዓት፣ የህዝብ እኩልነት፣ የበላይነት የፖለቲካ ድርጅቶች የእርስ የጎንዮሽ ስራ ሀገርን እንደ ሀገር ከማየት አንጻር ወንበር ላይ ቁጭ ብሎ የመወያየት መንፈስ በእኛ ሀገር ውስጥ አልተጀመረም። ይሄ ለፖለቲካ ፍጆታ አልፎ አልፎ የተለያዩ ፖለቲካ ድርጅቶችን ጋብዞ የሚደረግ የፖለቲካ ውይይት በእኛ በኩል መልስ ለኢትዮጵያ አንድነት ቀጣይነት መልስ ይሆናል ብለን በቂ መልስ ይሆናል ብለን አናምንም። ሁሉንም ያጠቃለለ ሁሉንም መሳሪያ አነስ ካነሱ ኃይሎች ጀምሮ እስከ ሰላማዊ ትግል የሚያደርጉ ኢትዮጵያዊ ነን በኢትዮጵያ ጉዳይ ይመለከተኛል የሚሉ ኃይሎች ሁሉ ወንበር ላይ ቁጭ ብለው ለዛች አገር የሚሆን ስርዓት በጋራ መስርተው ለዛች አገር ውስጥ ያለን ችግር ተወያይተው መፍትሄውን አስቀምጠው የሚሄዱበት ስርዓት እስኪመጣ ድረስ እኛ በአጽንኦት እየተመለከትን ነው ያለ ነው። ሙሉ በሙሉ ለውጥ መጥቷል ብለን እንደ ድርጅት አልተቀመጥንም። ዴሞክራሲያዊ ስርዓት ሊያመጣ የሚችል ሌሎች ኃይሎችንም ለመርዳት የሚያስችሉ እንቅስቃሴዎችን እናደርጋለን። ከዛ አንጻር የሚቀሩ ስራዎች አሉ። ጅማሮው ጥሩ ነው። ሁለት መሰረታዊ ነገሮች አሉ። በዛች ሀገር ላይ ያለው ወታደራዊ አገዛዝ መነሳት አለበት። ይሄ ምንም ወላዳ ነገር የለውም። እኔ ድርጅት በጽኑ ያምናለሁ ይሄንን። የታሰሩ ኃይሎች በቁጥር ከፊት ለፊት እንዲታዩ ኃይሎች ሳይሆን በየጎረሎ የታሰሩ ሰዎች ጭምር ወጥተው ያቺ ሀገር የይቅርታ ሀገር፣ ያቺ ሀገር የሰላም ሀገር፣ ያቺ ሀገር ህዝቦች ተባብረው ተሳስበው የሚኖሩባት ሀገር እንድትሆን የሚያስችል መሰረታዊ የሆነ ለውጥ እንዲደረግ ድርጅት በጽኑ ይታገላል፣ ያምናል። በዛም የሚያስፈልገውን ድጋፍ ለማድረግ ዝግጁ ነው።
አቶ ፍቅሬ ከመለያየታችን በፊት እጅግ እያመሰገንኩኝ እጅግ በጣም እያመሰገንኩ ከመለያየታችን በፊት ስብሰባውን በተመለከተ ቀኑን፣ ቦታውን፣ ጊዜውን ይንገሩንና እንሰናበት።
በጣም በመጀመሪያ ይህን ከተጠየቀኝ ከመመለስ በፊት እናንተንም በጣም ነው የምናመሰግነው። ከዚህ በፊትም እንደዚሁ ጠይቃችኋል። እንደዚህ ሚዲያ ለሀገራችን አስፈላጊ ነው። እናንተን ላል ያለን ለእናንተ ያለን አክብሮት የኢትዮጵያ ሕዝብ እንዲረዳልን እንፈልጋለን። በጁን ሁለት አርበኞች ግንቦት ሰባት መሪን እዚህ ጋር ኦስሎ ቅዳሜ ዕለት 15 ሰዓት ላይ ኦስሎ ተገኝተው ከህዝብ ኢትዮጵያውያን ጋር ይወያያሉ። ይሄ ውይይት ለመላው አውሮፓ ውስጥ ለሚገኙ ኢትዮጵያውያን ትልቅ እድል የሚፈጥር ነው። ጥያቄዎቻቸው እንዲሁም ደግሞ ሊደግፉ የሚፈልጉ ኃይሎች በዚሁ መጥተው ፕሮፌሰሩንም አግኝተው ጥያቄያቸውን አስተው በአካል መምጣት የማይችሉ ደግሞ ባሉበት ነው ለዚህ እንቅስቃሴ እንደሚያስፈልግ ድጋፍ እንዲያደርጉልን ከወዲሁ ጥሪ አስተላልፋለሁ። በተለይም ደግሞ ስካንድ ሚዲያ ስዊድን እና ሌሎች እዚያ አጎራባች ሀገሮች ላይ ያለን ኢትዮጵያውያን ሁላችንም በአካል ተገናኝተን ጥያቄዎቻችን ጠይቀን የወደፊት ኢትዮጵያችን እስከዛሬ የምንጮህላት ኢትዮጵያ ምን መምሰል አለባት የሚለውን ኃላፊነትን ጭምር ወደዛም ገፍተን ሰጥተን እንድንሄድ በአካልም እንድትገኙ እንጠይቃለን። ኤሌክትሮኒክስም ቢሆን ድጋፋችሁን እንድታደርጉን በወዲሁ አሳስባለሁ። እስከዛሬ የምናደርገው ድጋፍ እስከዛሬ ጠርተን እኛ ያፈርንበት ጊዜ የነበረ በተለይ በስካንድ ሚዲያ አካባቢ፣ አሁን ግን መላው አውሮፓ ውስጥ ያሉ ኢትዮጵያውያንን ነው የጋበዝ ነው። ስለዚህ ሁላችሁም በያላችሁበት ተደራጁ፣ በያላችሁበት ተወያዩ፣ በያላችሁበት በዚህ ጉዳይ ላይ ተነጋግራችሁ የሚያስፈልገው ጥያቄ ካለ አንስታችሁ የሚያስፈልገው ድጋፍም ደግሞ ከእናንተ መጥተው ኢትዮጵያ እንደ ኢትዮጵያ ወደፊት በጋራ ሆ ብለን እንገባባት ሀገር ለማድረግ የምናደርገው ጥሪ እንድናደርግ ጠይቃለሁ። እግዚአብሔር ይስጥልኝ። በእኔ በኩል በጣም ነው የማመሰግነው።
እናመሰግናለን ጌታዬ። ጤና ይስጥልኝ።
ሰላም ነው።
ታላቅ የስብሰባ ጥሪ ከመላው የአማራ ሕዝብ ድርጅት መአህድ። የመላው አማራ ሕዝብ ድርጅት መአህድ ፕሮፌሰር አስራት ወልደየስ ለመላው የአማራ ሕዝብ ነጻነት መስዋዕት የከፈሉበትን ቀን 19ኛ ዓመት በስዊድን ስቶክሆልም በደማቅ ሁኔታ ለማክበር አስፈላጊውን ዝግጅት አድርጎ ስላጠናቀቀ በስዊድን የምትኖሩ መላው የአማራ ሕዝብና የአማራ ወገን ኢትዮጵያውያን በዚህ ታሪካዊ ቀን ላይ ተገኝታችሁ የዝግጅቱ ተሳታፊ እንድትሆኑ ተጋብዛችኋል። በዝግጅቱ ላይ ምሳ ለመብላት ለሚፈልግ ሁሉ እንደሚሸጥ እናስታውቃለን። ቦታ ስኬፕ ቡክቫንስ ቬገን 334 ሄግዳውለን፣ ቀን 2018/5/19 ሜይ ማለት ነው። ቀን ሰዓት ከ13:30 እስከ 18 ሰዓት ድረስ። የምታዳምጡ ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት ድረስ እንደ ኢትዮጵያ አቆጣጠር የሚያስተላልፈውን ፕሮግራም እንግዲህ ሊያገባድድ አንድ 10 ደቂቃ ያህል ቀርቶታል። ከዚያ ቀደም ብሎ ግን አስደሳች ዜና ገና ለገና ምንም እንኳን 100% እርግጠኛ መሆኑን ባናውቅም ስዊድን ኢትዮጵያዊው ዶክተር ፍቅሩ ማሩ በተለያዩ ሚዲያዎች እንደተገለጸልን ከሆነ ከውጭ ጉዳይ ሚኒስቴር እንደተገለጸልን ከነው ኤክስኩዩድን ማለት ነው እንደሚለቀቅና የፍርዱም ክሱም እንደተጣለ ተነግሮናልና እኔ መቼም በግሌ እጅግ በጣም ደስ የሚል ነው ለቤተሰቡ የሱ መለቀቅና በተለይ ልጁን ኤሚን ሳይሁል ግዜ በሚደርስባትን ስቃይ ሳይ ሂዩማን እንትን ራሱ በጣም እንትን የሚነካ ነውና I hope ይወንድማችን በሰላም ከቤተሰቡ ጋራ በቅርብ ጊዜ ይገናኛል ብለን ተስፋ እናደርጋለን። ደስ የሚል ዜና አንዱ ነው። ሌላው የእስረኞችን መፈታት በተመለከተ ሁላችንንም የሚያሳስበን ሌላ ከዶክተር ፍቅሩ ማሪው በተጨማሪ ሌላ እንዳለ የአንዳርጋቸው ጽጌ እስካሁን አለመፈታት በተለይ የልጁን ፎቶ ሳይ እንባ ያቀረረ አይኗን ሳይ ሆዴ ይንቦጨቦጫል። በጣም የሚያሳዝን ነውና ይሄ ነገር ምን ይመስላችኋል? ይለቀቃሉ? ለምን ደግሞ አይለቀቁት? ዘውሉ
እንግዲህ ከዶክተር ፍቅሩ በነነሳ ዶክተር ፍቅሩ እንግዲህ ከዚህ በፊት በሽብርተኝነት ወንጀል ነው የተከሰሱት። ያን ሽብርተኝነት ወንጀልን ወደ ኖርማል ተራ ወንጀል ነው መጀመሪያ የተቀየረው። ያን ወንጀልም አንደኛው በቅሊንጦ እስር ቤት ያለውን እንትን አስተባብሯል በሚል ነው። እሳቸው በዛን ሰዓት
ሆስፒታል
ተኝተው ነበርና ሆነ ተብሎ የተቀናባብሮ የተዘጋጀ ድራማ ነው። እሳቸው ክስ መሰረቱም ራሱ ሆነ ተብሎ እሳቸው ለማጥቃት የተደረገ ነገር እንደሆነ ብዙ አመላካች ነገሮች አሉ። እንደውም ከዚህ በፊት ታስተውሱ እንደሆነ በሶሻል ሚዲያዎች ላይ የተለቀቀ አንድ ቪዲዮ ነበር። እሳቸው ከፍርድ ቤት ሲወጡ ልጃቸው መንገድ ላይ ቆማ ሄዳ አቅፋቸው ስስም በዙሪያቸው የከበቧቸው ፌደራሎች መሳሪያ ታጠቁ ፌደራሎች ሲያስለቅቋት የማይሳይ በሶሻል ሚዲያ ላይ በጣም ሲታይ ነበርና ልብ የሚነካ ነገር ነው። ሁለተኛው ላይ ስንመጣ አቶ አንዳርጋቸው ጽጌ ላይ የተወሰደው የየመን ታፍነው ከተወሰዱ በኋላም አንዴ በደጁ ፓርቲ የቴሌቪዥን ጣቢያ ላይ አሸባሪ ዋናውን እንትን እንደያዙትና የሆነ የተቀናባበረ ቪዲዮ ሰርተው ለእይታ እንዳቀረቡ እናስተውሳለንና ጉስቁል ብለዋል። እዛ ላይም ስናያቸው ሌላም ጉዳት እንደደረሰባቸው አመላካች ነገሮች አሉ። ከዛም በኋላ ደግሞ በሳቸውን በርቀት አላን ለሁለት ጊዜ አይተናቸዋልም ያሉ ከስር የተፈቱ ሰዎች አሉ። ከዛው ዲም ያሉበትም የታሰሩበትም ቦታ በውል አይታወቅም። ሰዎችም ቀርቧቸው እንዲጠይቋቸው አይደረግም። ይሄ አሰራር እንግዲህ ከፍተኛ ወጪ አውጥተው ነው ሳቸውን ለማፈን የተጠቀሙትና እንዲሁም ደግሞ ይሄ መንግስት በቀላሉ ሳቸውንም ይለቃልም ብለን እኛ እናስበም። ምክንያቱም የሄደበት ስትራቴጂ ያወጣው ወጪ የተለያየ ነገሮችን ያያየን ነው። በጣም ህብረተሰቡ ግፊት እያደረገ ነው። ምንም የነጻነት ታጋይ ናቸው። እሳቸው በጣም ከፍተኛ ተቀባይነት አላቸው። በኢትዮጵያ ውስጥም ባለው ትግልም ውጪም ባለው ትግል ተቀባይነት እንዳላቸው ያያየን ነው ያለነው። እና ይሄን ይመስላል ያለው እንትን
በእምነት ይሄ መንግስት ባለል እንኳን ይሄ ወያኔ የሚቆጣጠረው መንግስት ወያኔ የመጨረሻ እባብ የሆነ መሰሪ ጥላቻ ቂም በቀል ያለበት ድርጅት አሁን ዶክተር ፍቅሩ ማሩና ዶክተር ፍቅሩ ማሩን በተመለከተ የተለያዩ ወንጀሎች ሲወነጀሉ ቆዩ ሁሉንም ወንጀሎች ሲወድቅባቸው ሲጥሉ ሲወድቅባቸው ሲጥሉ ይሄ ሁሉ የሚያደርጉት የፕሬስቲጅ ጥያቄ ነው ይሄን ብዬ ከስሼ ምን ይዤ ልምጣ ምን ይዤ ልክሰ በጣም ቆሻሻ የሆነ ዝቃጭ እባብ የሆነ ድርጅት ነው ተንኮል ክፋት መሰሪ ምንም ሂውማን እንትን የሌለው ድርጅት ነው እንደዚህ አይነት ሰዎች ናቸው እዛ የተሰበሰቡ የሚመሩት ይሄን ድርጅት አቶ እንዳርጋቸውን በተመለከተ እኔ እንደሚመስለኝ ባሁኑ ባይፈቱ በሚቀጥለው ይፈታሉ ብዬ ተስፋ አረጋለሁ ምክንያቱም ትግል ያለ ይመስለኛል እዚህ ድርጅት ውስጥ ኢህአደግ ውስጥ ትግል አለ ብዬ ነው የምገምተው እንደሚታየኝ ከሆነ አንብባችሁ እንደሆነ የመነኮሳቱ መለቀቅ ላይ ኃይለኛ ትግል እንደነበረ ሰምተናል ከራሳቸው አፍ ማን ነው የሚታገለው መንግስት ውስጥ ያሉ ሰዎች እንዲካሉ ባለስልጣኖቹ ሚኒስትሩ እንዲ ጠቅላይ ሚኒስትሩ እንዲካሉ ማን ከማን ጋር ነው የሚታገለው ምናልባት በተዘዋሪ መንገድ እርዱኝ ትግሉስ ግቡና እርዱኝ ነው ማለት ትግሉስ ትግራቹን ቀጥሉበት ለኔ የሚረዳኛል ነው አላውቅም ግን ተስፋ ማደርገው ተስፋ ስዊድን ምን ይላል ሆፕት ኤደንሲስታ ሶምሌምናር ሜኒሻን ይላል ተስፋ የመጨረሻ ከሰው ልጅ ተስፋ እስካለ ድረስ ህይወት አለች ተስፋ ስታጣ ነው እንትን እንትሉና ተስፋ ያሁንም ባሁን ባይለቋቸው በሚቀጥለው ዙር በቅርብ ይሆናል ብዬ ተስፋ አደርጋለሁ ይለቃሉ ተሸንፈው ግን መሰሪዎች ተንኮለኞች ስለሆኑ እባቦች ስለሆኑ ለመልቀቅ አይፈልጉም ግን እባብም ሲሆን ጭንቅላቱን ካልከው ሲሸነፍ ይለቃል ያን ማድረግ ያለበት የዲሞክራቲክ ፎርሱ ህዝቡ ወጣቱ ባንድ ላይ ሆኖ መቀጠል አለበት ትግሉን ያንዳርጋቸውን ፋና ይዞ መቀጠል አለበት ትግሉ ያን እስካደረግን ድረስ ማንንም የማይሸነፍ የለም የሮማም መንግስት ወድቋል እንኳን እንትሙ ዓለምን የገዛው የሮማ መንግስት ወድቋል ናፖሊዮን ወድቋል ሂትለር ወድቋል ትልቅ የሚባለው የደርግ መንግስት ወድቋል እነዚህም ያንገዳገዱ ናቸው ገፍትረን መጣል ነው ትግሉ መቀጠል አለበት ባይ ነኝ
አይኔ ምናልባት ሐሳብ ለመስጠት ያክል በአንዳርጋቸው ጽጌ መታሰር ዙሪያ ላይ እንዲሁም የመፈታት ተስፋ ሂደት ላይ ምንድነው እስካሁን በያለበት ሂደት ከሰናት አፍኖ ከተወሰዱ ኦልሞስት 3 አመት ከ9 ወር አካባቢ የሆነበት ሂደት ያለ ይመስለኛል ወይም በቀና ህዝብን ገልጸው 1420 ቀኑን ነው ዛሬ ያሳለፈው በስር ቤት ማለት ነውና የታሰረበት የመጀመሪያ አንድምታ ምንድነው የሚለው ነው አንዳርጋቸው ጽጌ ይሄ ስርዓት መጥቶ እንደ መንግስት ማሰብ በማይችልበት ጊዜያት ውስጥ ጊዜና ሰዓቱ መስዋዕት አድርጎ ይሄ ስርዓት እንዲቋቋምና ዲሞክራሲያዊ እንዲሆን በግሉ ጥረት ያረገ ከነሱም ጋር ለመስራት ፈቃደኛ የነበረበት ሂደት በዛ ትግል ውስጥም ያለፈ ትልቅ አርበኛ የነበረ የለውጥ አራያችን ነው እነት ለመናገር ሂደቱም አላመች ወይም ትክክለኛ መንፈስ ሳይኖረው ሲቀርሱን ትቶ ደግሞ በተለያየ መንገድ ይሄ ስርዓት ትክክለኛ መንገድ ይዞ እንዲጓዝ ትግል ሲያረገ ቆየበት ሂደት ነው የአርበኞች የግንቦት ሰባት መፈጠር መጻነስም አንዱ መሰረቱ ቁልፍ አንዳርጋቸው ጽጌ ነው እና ይሄ ሽብር ጸረ ሽብርተኝነት ጋዋጅን ተከትሎ ነው እንግዲህ ይሄ ስርዓት አደጋ ናቸው ብሎ የሚያስባቸው ማናቸውም ነገሮች በሚያስፈልገው ዋጋና በሚያስፈልገው የገንዘብ ተመን ይለውጣል ይሸጣል ያፈናል ይገላል ይሄም አንዳርጋቸው ጽጌ አንዱ ሰለባ ነው የዚህ ሂደት ስርዓት ሂደት ሰለባ ነውና አንዳርጋቸው ጽጌ ይፈታል አይፈታም ትልቅ ብዙ ዜናዎች ስንሰማ ነበር ሰሞኑን ይፈታል ኦልሞስት ተለቀውታል ሚዲያ ላይ ሊነገር ነው ምናምን ግን ከዚህ እኔ መናገር ማወቅ ማህበረሰቡ ማወቅ ያለበት ኢህአዴግ ካለው የፖለቲካ ስብእና እና የሰረኝነት ፖለቲካ ስራ ሂደት ውስጥ አንዳርጋቸው ጽጌን ይፈታል ለሚል ኤክስፔክቴሽን የለኝም እነት ለመናገር ማህበረሰቡ ታግሎ ግን ማሸነፍ ይችላል ማህበረሰቡ ከዚህ ቀደም ሲያረጋ የነበረው ባሳለፍናቸው ሳምንቶች በተለያየ በተከታታይ የተለያዩ በሶሻል ሚዲያ ላይ በተለይ ሶሻል ሚዲያ ላይ አንደርስሜት የምናረገው ነገር አይደለም በኢትዮጵያ ትግል ሂደት ውስጥ ልክ እንደ አረብ ሪቮሉሽን ያመጣው አቅም ትልቅ ነው ማህበረሰቦች መረጃ እንዲለዋወጡ ሐሳባቸውን በነጻ እንዲገልጹ ያረጋግበት ሂደት ትልቅ አቅም ነውና እየተለየ ነበር ያለው ካምፔን መቀጠል ያለበት ሂደት ነው መፈታት ያለበት የታሰረበት መሰረታዊ እንትን ህጋዊ አግባብ አለው ብዬም አላስብም በቂ ኢትዮጵያ ውስጥ ያለው ህገ መንግስት ኦልሞስት 60% ስለ ሰብአዊ መብት አያያዝ የሚጠቅስበት ሂደት ነውና ህገ መንግስቱን በሚጻረር መልኩ የሰረኛ አጠባበቅ ሂደት ውስጥም እንደሌለ ምናቀበት ሂደት አለ ሰባዊ መብት አንድ ሰው በእስር በህግ ይዞታ ስር ባለበት ሂደት ውስጥ ሊጠበቅለት የሚገቡ ሰባዊ መብት አያያዞች ኢህአዴግ ተዳደርበታለው በሚለው ህገ መንግስት ላይ ተቀመጡ መሰረታዊ እንትኖች አሉ ቤተሰብ መጠየቅ ህግም በቂ ህክምና የማግኘት እምነትን በተመለከተ የተለያዩ እንትኖች ታፍነው በጨለማ ውስጥ እንደሚሰቃይ ያለበት ሂደት ይሄ ስቃይ ነው አንድን ህይወት ለማስቀጠል ከበቂ በላይ የተመቻቸ ህይወት የነበረው ሰው ኢትዮጵያ አንድ ሆና እንድትቀጥል ዲሞክራሲ በኢትዮጵያ ውስጥ እንዲኖር ሰብአዊ መብት እንዲከበር ሲል ህይወቱ መስዋዕት ያደረገ ሰው ነው ይሄ ማህበረሰብ ይሄንን ጥሎ መርሳት የለበትም እንደዚህ አይነት ሰዎች በተለያየ አጋጣሚ ቁጭት ሊፈጥርብን ይገባል ገባ ያንዳርጋቸው ጽጌ ነጻ መውጣት ኢትዮጵያ ውስጥ ለሚኖረው የትግል ሂደት የሚሰጠው ሻማ የሚያቀጣጥለው ችቦ ቀላል አይደለም ወያኔ አያቀ ይሄንን ነገር ስለሚያቅ ነው ለመፍታትም ይሄን ያክል ችግር እየገጠመ ያለው ግን ማህበረሰቡ ከታገለ ጠንክሮ አሁንም እንዲለቀቅ ጫና መፍጠር እስከቻለ በተለያየ ባገኘ ነው አጋጣሚ ወትወት እስከቻለን ድረስ ውጤታማ ማንሆንበት ምንም እክል ይገጥመናል ብዬ አላስብም በዚሁ ማጋጣሚ እንግዲህ ማህበረሰቡ በዚህ እነዚህ አይነት ነገሮች ሲኖሩ መሳተፍ በንቃት ሐሳቡ መግለጽ መወትወት ያለበት ሂደት ነው ለማለት ያክል ነው አመድ
እንግዲህ አልማጥቻችን የዛሬው ፕሮግራማችን በዚሁ ይጠናቀቃል ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ
እኔም ዘውዱ
እኔም መብራቱ
ጤና ይስጥልን እስከ ሳምንት መልካም ሳምንት ይሁንላችሁ Thank you.